ሰላም ወገኖች፣ እንደምን አደራችሁ? እንደምን አረፈዳችሁ? መልካም ሰንበት። እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን፣ ጥበቃውን አብዝቶልን ሳምንታችን ደግሞ በሰላም አሰንብቶን ለዚህ ባርኮና ቀድሶ ለሰጠን ለሰንበቱ ቀን ስላደረሰን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ቀኑ ሜይ 9 2026 የሻሎም የቴሌኮንፈረንስ የሰንበት ቀን አገልግሎት በዚህ ሰዓት በጌታ በኢየሱስ ስም እንጀምራለን። ዛሬ የተቀዳው ቁጥር የሚሆነው 7231 ነው። ፕሮግራሙን የምመራው ዘመናዊ ነኝ። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁኝ። በማቴዎስ 6:5-6 አንብቤ ጸሎት አድርገን እዛ ወደ ዝማሬ እንሄዳለን። ስትጸልዩም እንደ ግብዞች አትሆኑ፣ ለሰው ይታይ ዘንድ በምኩራብና በመንገድ ማዕዘን ቁመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጽ ይከፍልሃልና ይላል። እንጸልይ። ምሕረትና ቸርነትህ ፍቅርህ የበዛው የዘላለም አምላካችንና አባታችን ተመስገን፣ እናመሰግንሃለን። ሕይወታችን እንዴት መምራት እንዳለብን ሁልጊዜም በቃልህ ስለምታስተምረን፣ ስለምትደግፈን፣ ስለምታጽናናን ጌታ ሆይ ያንተ ቸርነት ሁልጊዜም ከኛ ጋር ስላለ ተመስገን፣ እናመሰግንሃለን። እኛ ደካሞችና ኃጢአተኞች ስንወድቅ ስንነሳ፣ አንተ ግን ብርታታችን ስለሆንክ ስንታመም ፈውስ ከኛ ጋር ስላለ በድካማችን ኃይልና ጉልበት ስለምትሆነን ጌታ ሆይ እጅግ አድርገን እናመሰግንሃለን። ሁላችንንም ደግሞ በሰላም አሰንብተህ ለዚህ ጊዜ አብቅተህን አሁን ደግሞ በዚህ መስመር ተገናኝተን አንተን እንድናመልክ ይህንን እድል የሰጠህን አምላክ አንተ ስለሆንክ እጅግ አድርገን እናመሰግንሃለን። አፍቃሪ አምላክ አንተ፣ የህይወት አምላክ እግዚአብሔር አባት፣ እያንዳንዳችን የንስሐ ጊዜም ደግሞ ስለምትሰጠን በድካማችን ተጸጽተን ወደ አንተ ስንቀርብ ዛሬም በደልሽ ብለህ ማትወቅስ አምላክ ስላለ ለዛ እጅግ አድርገን እናመሰግናለን። በዚህ ቀን ደግሞ በዚህ መስመር መሰብሰባችን አንተ እንድትባርክ፣ መስመሩን አንተ እንድትቆጣጠር፣ በተለያየ መንገድ የሚያገለግሉትን ወገኖችም ሁሉ ጌታ ሆይ ይዤ ወደ አንተ መጣሁ። አገልግሎታችን ለበረከት እንዲሆንልን አንተን ከፍ አድርገን እኛ ዝቅ ብለን መገዛት እንድንችል፣ አስተማሪዎችም ሁሉ ጌታ ሆይ አንተ ህይወታቸውን ቤታቸውን አንተ እንድትባርክ፣ በእነሱ በኩል ደግሞ የሚመጣውን ትምህርት እያንዳንዳችን ማስተዋል እንድንችል አንተ እንድትረዳን እለምንሃለሁ እና በነገር ሁሉ አብረህን ሁን። ቀናችን ባርክ። ጸሎታችን ስለሰማ ተመስገን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እስቲ አሁን የዝማሬ ጊዜ ይኖረናል። የሰንበት ትምህርት ጊዜ እስከሚደርስ ድረስ በመዝሙር
እንዘምራለን።
እሺ። ለምለምም አክስታንቺ አምላክ አማረች። ሶስታች
አማረች ነኝ። በዛው መኖሬንም ልንገርሽ፣ ቴክስቴን አላየሽም እና መልካም ሰንበት።
አሜን አሜን፣ አይቼዋለሁ። እሺ፣ ተባረኪ
ተባረኪ።
እሺ እሺ፣
መዝሙር መልካም ሰንበት። መዝሙር 118 ከጌታ ጋር ስንሄድ የሚለውን ለጌታ ክብር ዘምራለሁ። ከጌታ ጋር ስንሄድ ቃሉ የበራልን እንዴት ያለ ክብር ይሰጣል። ፈቃዱን ስንፈጽም አብሮነ ይኖራል፣ ከሚያምኑት ሁሉ ጋር ይሆናል። እንታዘዝ በእርሱ ምንታመን፣ ሌላ መንገድ የለንም። ሰላምን የሚሰጥ ጨለማ አይሆንም፣ ደመናም አይመጣም። ፈገግታ ጨለማን ያርቃል። ስራ ጥርጥርም ሐዘንን ባም የለም ስንታዘዝና ስናምነው ስንታዘዝ በሱም እንታመን ሌላ መንገድ የለን ሰላምን የሚሰጥ ሸክም የለብን ሐዘን አይነካንም እንደ ስራችን ይከፍለናል ጥፋት ሐዘን የለም ፊታችን አያዝንም ስንታዘዝና ስናምነው ስንታዘዝ በሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ የፍቅሩን ደስታ ግን ልናውቀው አንችልም ለእርሱ ስንሰጠው ልባችን ምሕረትና ደስታ ጸጋና ፍቅሩንም ለሚታመኑት ነው የሚሰጥ ስንታዘዝ በእርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ በቅዱስ አንድነት አብረን ስንቀመጥ ከእርሱ ጋር አብረንም ስንሄድ ሕጉን እየሰራን ከእርሱ ጋር ስንኖር እርሱም ከሚያምኑት ጋር ይሆናል። ስንታዘዝ በእርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ። አዎ እሱ ነው የሰላማችን ምንጭ። መልካም ሰንበት።
አሜን ለሁላችንም። እሺ አክስታን ጀምላ።
እሺ ለሁላችሁም ልጆች ያላችሁ መልካም የእናት ቀን። እዘምራለሁ እንደ ዳንኤል ሁን 232 በሐሳብ ሆነ በትዛዙ ትብለታማኝ ሰዎች ክብር ለዳንኤል ጓድ እንደ ዳንኤል ሁን በድፍረትም ቁም ድፍረት ባሳብ ጽና በድፍረት መስክን ብዙ ኃያላን ጠፉ እደሳቸው ድፍረት የአምላክ ሰራዊት የሆኑ ከነ ዳንኤል ጓድ እንደ ዳንኤል ሁን በድፍረትም ቁም ድፍር ባሳብ ጽና በድፍረት መስክር ኃያላን ታላላቆች ያሉ በዓለም በዳንኤል ጓዶች ፊት አልቻሉም ለመቆም እንደ ዳንኤል ሁን በድፍረትም ቁም ድፍር ባሳብ ጽና በድፍረት መስክር የወንጌል አርማ አሳይ ወደ ድሉ በር ሰይጣንን ተቃወመው ከነ ዳንኤል ጋር እንደ ዳንኤል ሁን በድፍረትም ቁም ድፈር ባሳብ ጽና በድፍረት መስክር የወንጌል አርማ አሳይ ወድፍረትን ትበር ሰይጣንን ተቃወሚው ከነ ዳንኤል ጋር እንደ ዳንኤል ሆን በድፍረትን ቁም ድፈር ባሳብ ጽና በድፍረት መስክሪ ድፈሪ እና ስኒ በድፍረት መስክሪ በድፍረት መስክር በድፍረት እንመስክር እንድፈር በጽፋ ሀሳብ ጽነን እንደ ዳንኤል ጓት አሜን
አሜን። እግዚአብሔር ይርዳን። እሺ እዚያ ማለት
እሺ መልካም ሰንበት። ኃይል ያለው በጉልበት ላይ ነው የሚለውን መዝሙር ዘምራል። ጌታ ክብር። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። ሙሴ በኮሬብ እግዚአብሔርን ያናገረው በደመና ውስጥ ተከቦ ክብሩን ማየት የቻለው 40 ቀንና 40 ሌሊት በመጾም በመጸለይ ነው። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። ሀና ለሽማመታት በምላስ ዱላ ተመታ ጣውንቷ ስታስጨንቃት ሁልጊዜ ጧትና ማታ ለአምላኳ ነግራ አልቅሳ ሳሙኤልን ሰጣት ጌታ። ኃይል አለው በጉልበት ላይ ነው፣ ኃይል አለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። ኤልያስ 3 ዓመት ሙሉ ዝናብ እንዳይወርድ ዘጋው። በጾም በጸሎት ኃይል ነው አመፀኛውን ሕዝብ የገዛው። ለነገስታትና ላዛብ የአምላኩን ክንድ የገለጸው። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። በአንበሳ ጉድጓድ ውስጥ ዳርዮስ ጠርቶ የጠየቀው ዳንኤል አሳደረ ወይ አምላክ የምታመልከው አወንድኝ አድራለው አምላኬን አከብረዋለው። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። ኃይል ያለው በጉልበት ላይ ነው፣ ኃይል ያለው በጉልበት ላይ ነው። መንበርከክ መጸለይ ካለ ሁሉም ነገር በእጃችን አለ። አሜን
አሜን አሜን። አዎ እግዚአብሔር የተመሰገነ ይሁን። በጌታ ሁሉም ነገር አለን። ለዛ እግዚአብሔር እጅግ አድርገን እናመሰግናለን። እሺ እንግዲህ አንዲት ደቂቃ ብቻ ነው የቀረችው። በዝማሬ ያገለገላችሁ ሁሉ እግዚአብሔር ይባርካችሁ። ደስ የሚል የዝማሬ ጊዜ ነበረን። ጌታ ጸጋውን ያብዛላችሁ። ሁላችንም እንኳን ደህና መጣችሁ ማለት እወዳለሁ። እዚህ ቀጥለን እንግዲህ ሰንበት ትምህርት የምንወያይበት ጊዜ ይሆናል። የዛሬውን የሰንበት ትምህርት ውይይት የምትመራልን እህቴ ጣለበት ተረፈ ትሆናለች። አሁን መስመሩን ለሷ አለቃለሁ። ቴዋ እግዚአብሔር ይባርክሽ፣ እንኳን ደህና መጣሽ። የጌታ መንፈስ ከንቺ ጋር ይሁን። ተባረኪልኝ።
አሜን ዘመናይ እንተን እግዚአብሔር ይባርክሽ ድምጽ ይሰማ
አዎ ተሰማልሽ
እሺ ተባረክ እንደምን ሰነበታችሁ እንደምን ከረማችሁላችሁም በዚህ ጊዜ ሆነኛል በእውነት በዚህ መስመር ከገባሁ ወይም ደግሞ ይሄንን ፕሮግራም ከወሰድኩ እግዚአብሔርን እጅግ በጣም አመሰግናለሁ እንደገና ይሄን ድል ስለሰጠኝ አሰነ ትምህርታችን ከመጀመራችን በፊት ባጭር ጸሎት ላድርግ በዘላለም ፍቅር ይወደድከን እግዚአብሔር አባታችን እና አምላካችን እጅግ በጣም እናመሰግናለን ሁላችንንም በነበርንበት ቦታ በሰላም በሕይወት በጤና ጠብቀህ ይችን ሰዓት እንድናይ ስለረዳን በቤትህ ደግሞ ተቀምጠን ከአንተ የመጣውን በረከት እንድንቀበል ሌላ እድልና ጊዜ ፋንታ ስለሰጠን ተመስገን። ጌታ ሆይ በዚህ ሰዓት እንጋብዝሃለን በመካከላችን እንድትገኝ እንደ ልማድህ ለእኛ ሕይወት የሚጠቅመውን ጣልከን መልእክትህንን በውስጣችን እንድታስቀምጥ አንተ ራስህ እንድታስተምረን አንተ ታውቃለህ ማንነቴን ጌታ ሆይ ማንነቴንም ተረክበህ እግዚአብሔር ሆይ የምናገረውን ቃላቶች ሁሉ አንተ አስተካክለህ ለሕዝብህ የሚጠቅመውን አንተ ራስህ እየተረጎምክ እንድታስተምር ማጸናለሁ። በሕይወት እንድንኖር ስለፈቀድክልን ተመስገን። በዚህ ሰዓት ደግሞ ጌታ ሆይ ጊዜውንና ሁኔታዎችን ሁሉ ተቆጣጠር፣ መስመሩንም ተቆጣጠር። ሁሉንም እንደ ፈቃድ አድርግ። በአንድ ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እሺ፣ ሁላችሁም እንደምታውቁት ይህ የስድስተኛው ሰንበት ትምህርት ነው። የሁለተኛው ሩብ አርስቱ የሚለው የጸሎት ተዋጊዎች ወይም ደግሞ የጸሎት አርበኞች የሚል ነው ያለው። ሁላችንም ጸሎት ለሕይወታችን እስትንፋስ እንደሆነና እግዚአብሔር ደግሞ ጸሎታችንን እንደሚሰማ ነገሮችን ሁሉ የሚቀያየር ኃይል እንዳለው ያስተምራናል ወይም ደግሞ እንዳለው እናምናለን። ጥያቄው ምንድነው? የምናምነውን በሕይወታችን ተለማምደነዋል ወይ? ብዙ ነገር እናምናለን እናውቃለን፣ ግን በሕይወታችን ተለማምደናቸዋል ወይ? እስኪ የጸሎት ሕይወታችንን ምን እንደሚመስል ረጋ ብለን እናስብ። መቼ ይሆን እየጸለይን እያለን በዛች ደቂቃ ከአጠገባችን ሆኖ የሚሰማን እንዳለ የተሰማን? እየጸለይን እያለን ከመካከላችን ወይም ደግሞ ከአጠገባችን የቆመ የሚሰማን እንዳለ መቼ ነው የተሰማን? ተሰምቶና ያውቃል ወይ? ያንን ህይወታችን እስኪ እኔ ወደኋላ ዞር ብለን መታሰቢያ ጥቅስ የሚገኘው በመዝሙር 116 ከ1 እስከ 2 ላይ ነው። እንዲህ ይላል፣ እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ጆሮውም ወደ እኔ አዘምሯልና በዘመኔ ሁሉ እጠራዋለሁ። ዳዊት እግዚአብሔርን እወደዋለሁ፣ ምክንያቱም መጽሐፍ ቅዱስ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ ስላለኝ እወደዋለሁ አለ ነው ያለው። ምንድን ነው? ጆሮውን ወደ እኔ ዘንበል አድርጎ የልመናዬን ድምፅ የሚሰማውን ጌታዬን ወደድኩት፣ በዘመኔ ሁሉ ጆሮውን ወደ እኔ ስለሚያዘነብል ሁልጊዜ እጠራዋለሁ። የሚሰማ አምላክ ስላለን እግዚአብሔርን እጅግ በጣም እናመሰግናለን። ሁሉም ማድረግ የሚችል አምላክ ከታላቅ ፍቅሩ የተነሳ የእኛን ድምፅ መስማት ይፈልጋል። በሰዎች ደረጃ እንኳን ሁለት ሰዎች ሲዋደዱ በየጊዜው መገናኘትና መነጋገርን ይፈልጋሉ። እነዚህ ሁለት ሰዎች መነጋገርን ካቆሙ፣ መገናኘቱን ካቆሙ ቀስ በቀስ ፍቅራቸው እየቀዘቀዘ ይሄዳል። ከእግዚአብሔርም ጋር ያለን ግንኙነት እንደዚሁ ነው። ግንኙነታችን እያደገና እየቀጠለ እንዲሄድ ከፈለግ ሳናቋርጥ በጸሎት ከእርሱ ጋር መነጋገር ያስፈልገናል። በዚህ ሳምንት ስለ ሶስቱ የጸሎት ጀግናዎች እንመለከታለን ወይም እንማራለን። እነርሱም ዳንኤል፣ ሄኖክ እና ሙሴ ናቸው። ዳንኤል፣ መጀመሪያ ስለ ዳንኤል እንመለከታለን። ዳንኤል በመጽሐፍ ቅዱስ ውስጥ ከተጠቀሱት ታላላቅ የጸሎት ጀግናዎች አንዱ ነው። ናቡከደነጾር ብዙ ወጣቶችን ከኢየሩሳሌም ወደ ባቢሎን ማርኮ ሲወስድ ከነዛ መካከል እነማን ነበሩ? ዳንኤል፣ አናንያና ሚሳኤል አዛርያም ነበሩ። ንጉሱ እነዚህን አራት ወጣቶች ማንነት መቀየር ፈለገ። እንዴት? ስማቸውን ቀየረ። አዲስ ቋንቋ፣ አዲስ ባህል እንዲማሩ አደረገ። ልብሳቸውንም ቀየረ። ምን አይነት ምግብ መመገብ እንዳለባቸው ትዕዛዝ አስተላለፈ። እነ ዳንኤል አብዛኛውን አዲሱን ማንነታቸው አሚን ብለው ቢቀበሉም የምግብ አይነቱን ግን አልተቀበሉም ነበር። በዚያን ዘመን ባቢሎናውያን ለጣዖት የቀረበውን ምግብና መጠጥ ይበሉና ይጠጡ ስለነበር የንጉሱን ምግብ በልተው ራሳቸውን እንዳረክሱ ላለመብላት ወሰኑ። ውሳኔያቸውንም ለማን ተናገሩ? ለጃንደረባ አለቃ፣ እነሱ የሚጠነቀቅላቸዋል ለተባለ ለእሱ ተናገሩ። እግዚአብሔር ለነ ዳንኤል በጃንደረባው ፊት ሞገሱን ሰጥቷቸው ስለነበር የነ ዳንኤልን ጥያቄ ተቀበለ። አንደኛ ዳንኤል 1:17 ላይ እግዚአብሔር ለእነዚህ ወጣቶች እውቀትና ጥበብን ማስተዋልን እንደሰጣቸው ይናገራል። ዳንኤል የእግዚአብሔር መንፈስ በእርሱ ውስጥ የነበረ ዳንኤል 4:18 ላይ እናገኘዋለን። በሰማይ እጅግ የተወደደ ነበር። ዳንኤል 10:11 ማንኛውንም ራእይና ሕልም ለመረዳት ችሎታ የተሰጠ ሰው ነበር ይላል። እንግዲህ ናቡከደነጾር ሕልም አየ፣ ግን ሲነቃ ሕልሙንም አያስታውስም፣ ምን እንደሆነ ግራ ገባው። በዛ ጊዜ ምን አደረገ? ጠንቋዮችን፣ አስማቶችን፣ ኮከብ ቆጣሪዎችን ሁሉ አስጠርቶ ሕልም አይቻለሁ አስታውሰው ግን አልቻልኩም፣ መንፈስ የተጨንቆብኛልና ህልሙን ንገሩኝ አላቸው። እነሱ እንዴ እንደዚህማ ሊሆን አይችልም፣ ህልምህን ንገረን፣ ከዛ ትርጉሙን እንነግርሃለን አሉት። ንጉሱም ሲቆጣቸው ምን አሉ? ንጉስ ሆይ የጠየቅከውን ጥያቄ የሚመልስ በሰዎች መካከል ከማይኖሩ ከአማልክት በስተቀር በምድር ላይ የሚኖር ሰው አይገኝም ብሎ መለሱለት። የሚነግረን ምንድን ነው? የሚያስተምረን ምንድን ነው? የእነሱ አምላክ በመካከላቸው እንደማይኖር፣ እነርሱም ወደ እርሱ አይሄዱም፣ እርሱም ደግሞ ወደ እነሱ አይመጣም፣ ወይም ደግሞ አማልክቶቻቸው ወደ እነሱ ሊመምጣት የማይችሉ ነበሩ። የእነሱ አማልክት የማይሰማ የማያይ ምስጢርን የማይገልጹ ነበሩ። እውነተኛው አምላክ ግን ምንድን ነው? ወደ ሰው የሚመጣ የተሰወረውን ሁሉ የሚገልጽ ነው። ንጉሱ በባቢሎን የሚኖሩ ጠቢባኑ ሁሉ እንዲገደሉ አሳወጀ። በዚህ ጊዜ አዋጁን ማን ሰማ? ዳንኤል ሰማ። ከዛ ዳንኤል ለሚጠብቃቸው ሰዎች ወይም ደግሞ ለሚያገለግላቸው ሰው እኔ ህልሙንና ትርጉሙን ልነግረው ይችላል ልናገር ይችላል ብቻ ጊዜ ስጠኝ ብለህ ንገረው ለንጉሱ ብሎ ላከ ንጉሱም ሻለ እዛን ጊዜ ምን አደረገ ዳንኤል ወደ ቤቱ ተመለሰ ለጓደኞቹ ለኛና ለጠዛ እውነተኛው የሰማይ አምላክ ምሕረትን ያደርግልና ምስጢሩን ይገልጽልን ዘንድ እንጸልይ አላቸው። ዳንኤል አልፈራም፣ አላጉረመረመም። ረጋ ባለ መንፈስ ነው ይህን የተናገረ እና ከዛ ምን አደረገ? ጸለየ። ጸለዩ አራቱም በዛ በሌሊት ለዳንኤል ራእዩና እስከነ ትርጉሙ ድረስ ተገለጸለት። በዚህ ጊዜ ዳንኤል ይህን አግኝቻለሁ ብሎ ወደ ጓደኞቹ ወደ ንጉሱ ወዲያው አሮጠ። ያደረገው ነገር ምንድን ነው? በዳንኤል 2:20-23 ድረስ እግዚአብሔርን አመሰገነ ይላል። እንዲህ ይላል ዳንኤል 2:20-23 ጥበብና ኃይል የእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባላል። ጊዜንና ወቅትን ይለውጣል፣ ነገስታትን በዙፋኑ ያስቀምጣል፣ ደግሞም ያወርዳል ያነግሳል። ጥበብን ለጠዛን እውቀትንም ለሚያስተውሉ ይሰጣል፣ የጠለቀውና የተሰወረውን ነገር ይገልጻል። በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ይኖራል። የአባቶቼ አምላክ አመሰግንሃለሁ፣ አከብርሃለሁ፣ ጥበብና ኃይልን ሰጥተኛልና ካንተ የጠየቅነውን ነገር አሳውቀናልና የንጉስን ህል አሳውቀና በማለት እግዚአብሔርን አመሰገነ። እኛስ የጸሎት መልሳችንን ስናገኝ ለጓደኞቻችን ለዘመዶቻችን ከመናገር ይልቅ መጀመሪያ ያን የጸሎት መልስ ስለሰጠንን ማመስገን እንደሚገባን በዚህ ክፍል እንማራለን። ከዛ ዳንኤል ወደ ንጉሱ ገብቶ ህልሙንና ትርጉሙን ተናገረ። በዚህ ጊዜ ንጉሱ ምን አለ? በእውነት አምላካችሁ የአማልክት አምላክ ነገስታት ጌታ ምስጢር ገላጭ ነው ብሏል። እነ ዳንኤል በህይወታቸው ስለ እግዚአብሔር ማንነት ይመሰክሩ ነበር። ዳንኤል ለአራት ነገስታት አገልግሎ ነበር እና ሌላ ፈተና ገጠመው። ይህም ነበር ንጉሱ ዳሪዮስ ያሉትን መሳፍንቶችና አስተዳዳሪዎች ሲገመግም እንደ ዳንኤል በሁሉም ቦታና በሁሉም ሁኔታ በጥበብ የተሞላ መሆኑን ተገነዘበ። አስተዋይ መሆኑን ተገነዘበ። ማንም ሊደርስበት እንደማይችል አወቀ። በዚህ ምክንያት ምን አሰበ? በሞላ ብዛቱ ላይ ሊሾመው ወሰነ። ይህንን ውሳኔ ማን ሰማ? የስራ ባልደረቦች ሰሙ። በዚህ ምክንያት በዳንኤል ላይ ቅናት ያዛቸው እና ይህን ሰው እንደምንም ብለን ከዚህ ቦታ ማስወገድ አለብን ብለው ወሰኑ። በስራው ውስጥ ሄደው ቢጭሩ ቢቆፍሩ ምን ብሎ ምንም ስህተት አልተገኘበትም፣ እንከን የሌለው ሆኖ ተገኘ። አስቡት እንግዲህ እንዴት የሰው ልጅ እንከን የሌለው ይሆናል? እንከን አልባ ሊሆን ይችላል። ምክንያቱም የሚመራው እንከን የሌለው አምላክ ስለነበር ነው። ስለዚህ በዳንኤል ውስጥ ምንም ስህተት በሚሰራው ስራ ምንም ስህተት አላገኙበትም። እዛ በኋላ እነዚህ ሰዎች ምን ብለው አሰቡ? እንግዲህ በሃይማኖት በኩል ካልሆነ በስተቀር በሌላ በኩል ምንም ልናጠምደው አንችልም አሉ እና ወደ ንጉሱ ቀርበው ለሰላሳ ቀን ማንም ሰው ለዳሪዮስ እንጂ ለማንም ሰው ወይም ለማንም አምላክ እንዳይሰግድ እንዳይጸልይ ይህንን ትእዛዝ የሚጥስ ሰው ወደ አንበሶች ጉድጓድ እንዲጣል የሚናገር አዋጅ አውጣ ብለው ጠየቁት። ንጉሱም ጥያቄያቸውን አከበረላቸው። በዚህም ጊዜ ዳንኤል ይህንን እንትን ሲሰማ እንዳልኩት ቀደም ብዬ እንዳልኩት አልፈራም፣ አልደነገጠም። ዝም ብሎ በቃ በእርጋታ ነው ነገሩን እንትን እየተቀበለ ከዛ ምን አደረገ? ወደ ቤቱ ተመልሶ እንደ ልማዱ ሁልጊዜ እንደሚያደርገው በቀን ሶስት ጊዜ መስኮቱን ከፍቶ ዘግቶ እንኳን አይደለም የጸለየው፣ መስኮቱን ከፍቶ ወደ ኢየሩሳሌም ዝሮ ተንበርክኮ እግዚአብሔርን ያመሰግንና በልመና ይጸልይ ነበር። ከዚህ ላይ ይህንን በማነብበት ጊዜ በአእምሮዬ ምን ጥያቄ መጣ? ትናንትናም ተጠይቆ ነበር፣ ግን እኔ ይህን ነገር ቀደም ብዬ ስላወጣሁት ዛሬም ብንነጋገርበት የሚከፋ መስሎ አልታየኝም። እና ጥያቄው ምንድን ነው? ዳንኤል በየቀን ሶስት ጊዜ የመጸለይን ልምድ ከየት አገኘው? ወይም ደግሞ እንዴት ተለማመደው? ከዛም ደግሞ ወደ ፈረሰው ኢየሩሳሌም ከተማስ ለምን ፊቱን አዙሮ ይጸልይ ነበር? እና ይህን ጥያቄ እስኪ የሚመልስልኝ ወይም ደግሞ በዚህ ጥያቄ ላይ ሀሳብ የሚሰጥ ሰው ጊዜውን እሰጣለሁ። ጥያቄ ግልጽ ካልሆነ ዳንኤል በቀን ሶስት ጊዜ የመጸለይ ልምዱን እንዴት አገኘ? ወይ ደግሞ ከየት አገኘው? ወደ ኢየሩሳሌምስ ለምንድን ነው ዞሮ ወደዛ ሲጸልይ የነበረው? ጊዜውን ለእናንተ እሰጣለሁ።
ሀሳብ አለኝ።
እሺ ፓስተር ግርማ እግዚአብሔር ይስጥልኝ።
መቼም ስለ ዳንኤል ብዙ የምናውቀው ነገር የለንም። በእውነቱ የወላጆቹን ስም፣ ወንድሞቹን፣ እህቶችን ስም ምንም የምናውቀው ነገር የለንም። ነገር ግን የዳንኤልን ታሪክ ስንመለከት ሳለ አንድ ቃል አለ በጣም አድርገን ልናተኩርበት የሚገባ ይኸውም ወሰነ የሚለው ነው። ወሰነ ከእሱ ጋር ተያይዞ ወሰነ የሚለው ቃል ይገኛል። እና እርግጠኛ ነኝ መልካም ወላጆች እንደነበሩት በፈሪሃ እግዚአብሔር እንደ አደገ ልገምት እችላለሁኝ። ነገር ግን ያው ከባቢሎን ከነበረበት ስፍራ ከይሁዳ ወደ ባቢሎን በሚመጣበት ጊዜ ይሄ ሰውዬ የወሰነ ይመስለኛል። ወሰነ በልቡ እንግዲህ ሕያው እግዚአብሔር የማይመለከትበት ምንድን ነው ቃሉ የማይመለከት ቦታ
አይከበርበት
የማይከበርበት የማይመለክበት ስፍራ ነው የሚሄደው። የመጣው ይምጣ፣ ያበጠው ይፈንዳ፣ እግዚአብሔር አምላክ ሰማይና ምድርን የፈጠረውን አምላክ እሱን እከተላለሁ ብሎ የወሰነ ይመስለኛል። የወሰን ሰው ነው። ወሰነ በቃ። ከዛ ንቅንቅ አልልም አለ። ኋላ በሄደበት ስፍራ ሁሉ ያንን የወሰነውን ነገር ፈጸመ። ወደ ቀኝም አላለም፣ ወደ ግራም አላለም። እግዚአብሔር በሚመራው መንገድ ቀጥ ብሎ ቆመ። ስለዚህ የልቡ ውሳኔ ይመስለኛል። እና ውሳኔን የመሰለ ነገር የለም። አንድ ሴትዮ የዚህ ሀገር የቀይ መስቀልን የፈጠረች ሴትዮ፣ እሷ አንድ ጥያቄ ተጠየቀች። አንደኛው ሴትዮ ያቺ ሴትዮ ከዚህ ቀደም ያደረገችብሽን ነገር አታስታውሽም ወይ ብላ ጠየቀቻት ይባላል። ያንን ለመርሳት ወሰኛለሁ አለች ይባላል። የምንወስነው ነገር ህይወታችንን ያስተካክለዋል፣ ትክክለኛ ውሳኔ ከሆነ። ስለዚህ እኔ በዳንኤል ህይወቴ ውስጥ ትልቅ ነገር ያመጣው የወሰነው ውሳኔ በቃ እግዚአብሔር ብቻ ነው የምቆመው፣ ከሱህ አልነቃነቅም፣ ሰማይ ዝቅ ቢል ምድር ከፍ ቢል አልነቃነቅም ብሎ የወሰነ ይመስለኛል። በዚህ ውሳኔ የተነሳ ነው እንደዚህ ያለ አቋም ሊወስድና ለሁላችን ምሳሌ ሊሆን የቻለው ይሄ እገምታለሁ። አመሰግናለሁ።
አሜን ተባረክልኝ። ግን ለጥያቄ
ለመገመት ደግሞ ከጋሽ ግርማ ታለው ኢየሩሳሌምን ወደ ሀገሩ መመለስ ይፈልግ ነበር። አመታቱን ሁሉ ሲቆጥር ነበር አይደለም? ኢየሩሳሌም የተቷት የመጣት ኢየሩሳሌም እንደገና ተመልሶ መሄድ ባርነት መጨቆንን አልፈለገም። ኢየሩሳሌም ነበር መልከ። ስለዚህ ከጦሩት ስላለ ያን እኔ እርግጠኛ ነኝ ያን ጨምር እንዳለ ያን ነው። ሶስት ጊዜ የሚጸደው ደግሞ ናፍቆት ነው። እግዚአብሔርን ይናፍቃል። ቤቱ ሂዶ እኮ ነው የሚጸልየው። የምሳ ሰዓት የቁርስ ጊዜ የራት ጊዜ ሰዓቱ እግዚአብሔር እንግዲህ ይሄንን ምን የሚመስለኝ እና ማምነውም እንደዚህ ነው።
ሄሎ ተባረክልኝ። ሌላ
ቀለበት ዳንኤል አንደኛ በቀን 3 ጊዜ ተንበርክኮ ይጸልይ ነበር። መጀመሪያ ስናይ ዳንኤልን ህይወት ዳንኤል የእግዚአብሔር መንፈስ በውስጡ እንዳለ ስላወቀ በአገሪቱ በነሱ አበላል እንዳይበላሽ እንዳያረክስ ራሱን በአበላልም እንደተጠበቀ እናያለን። ሌላ ዳንኤል ያነበበ ሊሆን ይችላል። ሰለሞን ሲጸልይ በየትኛውም አቅጣጫ ሆኖ ፊታቸው ወደዚህ መልሰው ቢጸልዩ ከሰማይ ሆነ ስማ ብሎ ሰለሞንም የጸለው ጸልዮ ነበር። ሌላ ደግሞ የምናየው ምንድነው ዳንኤል በምድር ላይ ያለ ማንኛውም አማልክ የዳንኤልን አምላክ አልፎ ዳንኤል እንደማይጎዳ እምነት ነበረውና በእምነት ይጸልይ ነበር። ዋናው ምንድነው እምነት ነው፣ የእምነት ጉዳይ ነው። እግዚአብሔር ከሱ ጋር እንዳለ ደግሞ በውስጡ የእግዚአብሔር መንፈስ እንደነበረ ዳንኤል ያቅ ነበር እና ያንን ነው የምረዳው ነኝ።
እሺ ሁላችሁም ተናገራችሁ ስማማለሁ።
ትንሽ ለመጨመር ነው አሁን ኢትዮጵያ የሚባሉት በቀን 3 ጊዜ እንመገባለን፣ ጧት ቀንና ማታ። እና ለስጋዊ ህይወታችን ይሄን አይነት ምግብ ካስፈለገን ለመንፈሳዊ ደግሞ የበለጠ ጊዜ መስጠት እንዳለበት ተረድቶ ነው ይሄ ለሁላችንም ምሳሌ ሊሆን እንደሚገባና ለበለጠው የበለጠ ጊዜ መስጠት ቅድሚያ መስጠት እንዳለበት ገብቶት ነው ብዬ ነው ማስበው። ሐሳቤ ነው እንግዲህ የተጻፈን ቢብሊያ ሳይው
ተባረክ ይሆነት አይደለ? ትክክል ነው። ማን ነው ሁላችንም የምናውቀውን ነገር የምናምንበትን ነው የተናገርሽው እና ያንቺ ሐሳብም ቢሆን እኔም ባንቺ ሐሳብ እስማማለሁ። እና እነኚህ በምርኮ ላይ ያሉት ሰዎች ሰለሞን ሲናገር ምንድነው ያለው ቤተ መቅደሱን ሰርቶ ከጨረሰ በኋላ ቅድም እናንተም ተናግራችሁታል ሲጸልይ ከምርኮ ቦታቸው ሆነው ወደዚህ ቤተ መቅደስ ዝሮ ሲጸልዩ ጸሎታቸውን ስማቸው እና ደግሞ አንድ ቀን ወደ ኢየሩሳሌም እንደምትመለሳቸው እንዲያምኑ አድርግ ብሎ ተናግሯል። በዛ ዘመን ወደ ኢየሩሳሌም ሲባል ወደ መምረነ ወደ ነበረችው ኢየሩሳሌም ማለት ነው። በእኛ ዘመን ደግሞ ወደ አዲሷ ኢየሩሳሌም እንደምንመለስ ተስፋ እንዲኖረን እንድንጸልይ ያስተምረናል። ከዚህ ላይ በዳንኤል ህይወት ምን እንማራለን? የማይበገር ጸሎት፣ የጸሎት ህይወት እንዲኖረን ያስተማርናል። ዳንኤል በምንም አይነት ፈተና አልተበገረም። ከአምላኩ ጋር የነበረውን ግንኙነት ፈተናውን ፈርቶ ወይም ደግሞ በፈተና አልወደቀም። እግዚአብሔር ከእግዚአብሔር ጋር ተሟጮ በህይወት ዘመን ሁሉ ያሳለፈ ነበር እና የማይገባ የማይበገር የጸሎት ህይወት እንዲኖረን ያስተምራናል። እሺ፣ ሌላ ሐሳብ ካለ ቀጥላለሁ፣ ካልሆነ ወደ ሰኞ እሄዳለሁ። እሺ፣ ወደ ሰኞ እንሄዳለን። የሰኞ ደግሞ ምን ይላልኝ? የጸሎት አካላዊ አቋም ወይም ደግሞ የአጸላለይ ሁኔታ ብያለሁ። የአጸላለይ ሁኔታ ሚስዋይት ወደ ክርስቶስ የሚያደርስ ከሚለው መጽሐፏ ገጽ 93 ላይ ጸሎት ትላለች፣ ልባችንን ለጓደኛ እንደምንከፍት ለእግዚአብሔር መክፈት ነው ትላለች። አንዳንድ ጊዜ ደስታችንም ሆነ መከራችን ለጓደኞቻችን ስናካፍል ምንም እንኳን መፍትሄ ባይሰጡንም ነገሩ ትንሽ ቀለል ይለናል። መፍትሄ ካለው አምላካችን ጋር ስንነጋገር ግን የበለጠ ችግራችን ከላያችን ላይ ተቀርፎ እናገኘዋለን። ክብደቱ ቀሎ ይሰማናል። ጸሎት ከእግዚአብሔር ጋር ያለውን ግንኙነት እንድናዳብር ይረዳናል። እኛ ከየትኛው ወገን እንደሆን ለጠላት ይነግርልናል። ጸሎት ማለት ነው። ስንጸልይ እግዚአብሔር መላእክቱን ወደኛ በመላክ ከጨለማ ኃያላት ይጠብቀናል። በእግዚአብሔር ፊት ለመጸለይ ስንቀርብ በምን አይነት ሁኔታ ይሆን የምንቀርበው? ቆመን፣ ተቀምጠን፣ ተንበርክከን፣ በግንባራችን ላይ መሬት ላይ ተደፍተን? እንግዲህ እያንዳንዳችን ልምድ እየተለየ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ በዚህ አይነት ሁኔታ ወይም ደግሞ በዚህ አይነት የሰውነት ሁኔታዎች ብቻ ጸልዩ የሚል ተጽፎ አናገኝም። በምንጸልይበት የሰውነት ሁኔታ ለእግዚአብሔር ያለንን አክብሮት፣ ውስጣዊ ስሜትና ለእርሱ ለመገዛት ያለንን ፍላጎት እንገልጻለን። የተለያዩ ሰዎች በተለያየ የጸሎት ሁኔታዎች እንደጸለዩ በመጽሐፍ ቅዱስ ተጽፎ እናገኛለን። ቆመው የጸለዩት ሰዎች ምሳሌ እዚህ ላይ ጠቅሻለሁ። ትንሽ መጀመሪያው የምጠቅሰው ሁለተኛ ዜና 29 ላይ ያለውን ነው። ማአባውያን እና አሞናውያን ዮስፋጥን ለመውጋት ሲመጡ ዮስፋጥና ህዝቡ በቤተ መቅደስ ፊት ለፊት ቆመው የመጣብንን ይህን ታላቅ ሰራዊት እንቋቋም ዘንድ አቅም የለንምና የምናደርገውን አስታውቀን፣ ነገር ግን አይኖቻችንን ወደ አንተ አንስተናል ብለው ጸልዩ። ቆመው ነው የጸለዩት። እና እኛም በእውነት አንድ ችግር በገጠመን ጊዜ አይናችንን ወደ ሰው ሳይሆን ወደ አምላካችን አዙረን አምላካችንን እርዳን ማለት ይገባናል። የሰው እርዳታ የትም አያደርሰንም። የእርሱ እርዳታ ግን ችግራችንን ያሻግረናል። አንደኛ ሳሙኤል 1:9 ላይ ደግሞ ሐና እግዚአብሔር ልጅ እንዲሰጣት ቆማ ጸለየች። ሉቃስ 18:11-13 ፈሪሳውያንና ቀረጥ ሰብሳቢው ሁለቱም በተለያየ ቦታ ቢሆንም ቆመው ነው የጸለዩት። ተቀምጦ የጸለዩ ሰዎች ደግሞ ሁለተኛ ሳሙኤል 7:18 ላይ ዳዊት ለእግዚአብሔር ቤት ለመስራት ፈልጎ ወደ ነቢዩ ናታን ሄደና እነሆ እኔ በዝግባ ቤት ውስጥ እየኖርኩ የእግዚአብሔር ታቦት ግን በድንኳን ውስጥ ይኖራል ሲለው ናታን ምን አለ? የምትሻውን አድርግ አለ። እግዚአብሔር ግን አይሆንም፣ አንተ ሳትሆን ከአብራክህ የሚወጣው ልጅ ነው ቤቴን የሚሰራልኝ። በዚህ ጊዜ ዳዊት ምን አለ ወይም ምን ብሎ ጸለየ? ልዑል እግዚአብሔር ሆይ እስከዚህ ድረስ ያደረስከኝ፣ ኧረ እኔ ማን ነኝ? ቤቴስ ምንድን ነው ብሎ ጸለየ። መሬት ላይ ተደፍቶ የጸለየው ደግሞ ምሳሌ በማርቆስ 14:35 ላይ እናገኛለን። ጌታ ኢየሱስ ክርስቶስ በጌተሰማኒ ሲጸልይ በምድር ላይ ወድቆ ይላል፣ ቢቻልህ ሰዓቷ ከኔ ትለፍ ብሎ ጸለየ። ቢቻልህ ሰዓት ከኔ ትለፍ ብሎ ጸለየ። እንዴት ሆኖ በግንባሩ ላይ ተደፍቶ ወር ተንበርክኮ የሚጸልዩ ብዙ ሰዎች ተጽፈዋል መጽሐፍ ቅዱስ ውስጥ። ከነዚያ ጥቂቶችን እጠቅሳለሁ። መጀመሪያ ተንበርክኮ መጸለይ ምን ያደርጋል? ራስን አድርጎ እንዲጸልይ ሰውን ያደርጋል። በትህትና ወደ እግዚአብሔር ቀርቦ አንተ ኃያል አምላክ ነህ የሚለውን ያሳያል ወይም ይናገራል። ዳንኤል 6:10 ላይ ምን ቅድምም ተናግረነው አይተነዋል። ዳንኤል በቀን 3 ጊዜ ተንበርክኮ መስኮት ከፍቶ በአንድ ቦታ ያቺ የተለመደች ቦታ ይጸልይ ነበር በየቀኑ በየጊዜው። ሐዋርያት 19:14 ደግሞ ጳውሎስ ተንበርክኮ ከጸለየ በኋላ ወደ ሬሳው ዞር ብሎ ጣቢታ ወይ ተነሽ አላት። ሐዋርያት 17:16 እስጢፋኖስ እየተወገረ ያለ ተንበርክኮ በታላቅ ድምጽ ይህን ኃጢአት አትቁጠርባቸው ብሎ ጸለየ። ጸሎታችን ከልብ ይሁን እንጂ ጽናትና ቅናት ያለው ይሁን እንጂ ተንበርክከን ሆን ቆመን ሆን ተቀምጠን ሆን ወይም በግንባራችን ተደፍተን ለእግዚአብሔር ዘንድ ብዙም ለውጥ አያመጣም። ለውጥ የሚያመጣው ምንድን ነው? ከልብ የሆነ ጸሎት፣ የማያቋርጥ ጸሎት፣ ከእሱ ጋር ለመገናኘት የሚሻ ጸሎት ነው ለውጥ የሚያመጣው። ከእግዚአብሔር ጋር የማያቋረጥ ግንኙነት የማንጸባረቅ ውጤቱ በሄኖክ ሕይወት ውስጥ ተገልጿል። አንደኛ ተሰሎንቄ 5:16-18 ምን ይላል? ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማንኛውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና ይላል። ይህ ጥቅስ በእውነት ሄኖክ በዚህ ጥቅስ በእውነት ኑሮበታል። ሄኖክ ማነው ብለን ብንጠይቅ ሄኖክ በጸሎት የጸና በዕለት ተዕለት ልምዶቹ በእምነቱ ወደ እግዚአብሔር የቀረበና የተጠጋ ሰው ነበር። ምን ሰው ነው? የሄኖክን የዘር ሐረግ ስንመለከት እርሱ ከአዳም ስድስተኛው ትውልድ ነበር። ሄኖክ የአባቶችን የህይወት ፍጻሜ ሁኔታው አልተከተለም ወይም ደግሞ የተከተለ ሰው አልነበረም። ይህ ማለት ምንድን ነው? የእርሱ አባቶች ህይወት እከሌ እከሌን ከወለደ በኋላ ሞተ፣ እከሌም ደግሞ እንደዚሁ እከሌን ከወለደ በኋላ ሞተ የሚል ነበር። በእሱ ላይ ግን ይሄ ንግግር አልተነገረልም ወይም ደግሞ አልተጻፈልንም። ምን ሆነ ማለት ነው? ስጋዊ ሞትን አላየም። ዘፍጥረት 5:21-24 ድረስ ምን ይላል? ሄኖክ እድሜው 65 በሆነ ጊዜ ማቱሳላን ወለደ። ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመታት ኖረ። ሌሎች ወንድና ሴት ልጆችንም ወለደ። ሄኖክ በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው አልተገኘም ይለናል። እዚህ ላይ እንደዚሁ አእምሮ አንድ ጥያቄ መጣ። ሁላችሁም ይሄንን አስባችሁት ሊሆን ይችላል። ጥያቄው ምንድን ነው? ሄኖክ ማቱሳላን ከመውለዱ በፊት አካሄዱ ከእግዚአብሔር ጋር አልነበረም ወይ? ማቱሳላን ከወለደ በኋላ አካሄዱ ከእግዚአብሔር ጋር አደረገ የሚለው ደግሞ ምን ያስተምረናል የሚለው ጥያቄ በአእምሮ ስለመጣ ይህን ወደ እናንተ አቀርባለሁ። ጥያቄው ግልጽ ካልሆነ ንገሩኝ፣ እንደገና ጠይቃለሁ። ግን ጊዜውን ለእናንተ ሰጣለሁ ጥያቄውን እንድታብራሩልኝ። ጥያቄው ግልጽ አይደለም? ሄሎ፣ ዘመናዊ ይሰማሉ?
አዎ ትሰማለች።
ጥያቄው ግልጽ ነው?
ግለጭው እንደገና።
ገሚ እንደገና።
ኦኬ፣ ጥያቄው ምንድነው? ማትሳላን ከመውለዱ በፊት ሄኖክ ከእግዚአብሔር ጋር አካሄዱ ጥሩ አልነበረም ወይ? ወይም ደግሞ ከእርሱ ጋር አልሄደም ወይ? ምክንያቱም ከወለደ በኋላ ብሎ የሚናገረው እዚህ ላይ ጥቅሱ የሚናገረው ማትሳላን ከወለደ በኋላ ሄኖክ እግዚአብሔርን አካሄዱን ከእግዚአብሔር ጋር አደረገ ይላል። እና ይሄ አነጋገር ደግሞ ሄኖክ ማትሳላን ከወለደ በኋላ ከእግዚአብሔር ጋር አካሄዱን አሳመረ ወይም ደግሞ እግዚአብሔር ጋር ተራመደ የሚለው ለእኛ ምን ያስተምረናል?
እኔ እንደሚመስለኝ ሄኖክ ልጅን ከወለደ በኋላ ከእግዚአብሔር ጋር ያለው ግንኙነት የጠበቀ የሆነው ስለ ልጅ ማንነት ልጁን ካወቀ በኋላ ነው። እግዚአብሔርም እኮ ስለኛ እንደዚህ እንደሚጨንቀው ያወቀ እና ልጅ ለአባቱ አባት ለልጁ ምን ያህል እንደሚጨነቅ ያወቀው ከወለደ በኋላ ነው። ፍቅር በጣም የሚገባችሁ ጊዜ ወለዳችሁ እና በዚያ መልኩ ይመስለኛል እኔ። ከዚያ በፊት ክርስቲያን ሊሆን ይችላል፣ ግን በበለጠ ከጌታ ጋር የተሳሰረው ከወለደ በኋላ ነው እና የእግዚአብሔርን ማንነት ያወቀው ከዚያ በኋላ ነው። እግዚአብሔር ለልጆቹ ምን ያህል ይጠነቀቅ እንደነበር ያወቀው የገባው ከዚያ ሚስት ከወለደ በኋላ ነው ብዬ ነው የምንገምተው እኔ። በፊትም ይኖር አለው በእርግጥ በበለጠ የሚለውን ነው።
ተባረኪልኝ። በጣም ትክክል ነው። ጋሽ ግርማ ፓስተር ግርማ ተባረክልኝ።
እሺ፣ መቼም የተባለው ሁሉ እስካሁን በጣም ትክክል ነው። የራሴን ልጨምር ብዬ ነው እንጂ እኔ በህይወት የተለማመድኩት ነገር ካለ ልጆች እኮ አስተማሪዎቻችን ናቸው፣ ምሳሌዎቻችን ናቸው። በእኛ በጣም ይመካሉ። ለምግባቸውም ሆነ ለህይወታቸውም ለችግራቸውም ሆኑ በእኛ ይመካሉ፣ በወላጆቻቸው። ስለዚህ ያንን ሲመለከት እንትና ሄኖክ እንደው በበለጠ ከዚህ ቀደም የነበረው እምነት የጠነከረ ይመስለኛል። ጨመረ። እምነት እንትን ቋሚ የሆነ ነገር አይደለም፣ የሚያድግ ነገር ነው፣ የሚጨምር ነገር ነው፣ የሚሻሻል ነገር ነው እምነት። ስለዚህ እምነቱ እየጠነከረ ሄደ እና እኔ በበኩሌ ልጆቼ ከኔ ከሚማሩት ይበልጥ እኔ ከነሱ የምማረው የበለጠ ነው፣ የበለጠ ነው። በስንት ነገር ለእኔ ምሳሌዎቼ ናቸው ልጆቼ። ስለዚህ ይህም ሄኖክ የወለደው ልጅ ምናልባት እንደው ግሩም የሆነ ልጅ ሳይሆን አይቀርም። ስለዚህ የእሱ መወለድ በሄኖክም ሕይወት ውስጥ ትልቅ ለውጥ ያመጣ ይመስለኛል። አጠነከረው እንጂ ከዚህ ቀደምም እምነት ነበረው፣ ጨመረ ግን እምነቱ። አመሰግናለሁ።
እሺ፣ ተባረክልኝ። አክሴ ባንቺ ጨምር እና ወደሚቀጥለው እንሄዳለን።
በእውነቱ ሲሆን ተናግረውታል። ለእኔ የነበረ ወላጆች ታውቃላችሁ፣ ልጆቻችሁ ለልጆቻችሁ መለመ እንዲጠነቀቅላችሁ እንኳን የምትንበረከኩት ስንት ጊዜ ነው? እንኳን ሳይታመሙ እያሉ እየሮጡ አባቴ ትልቅ አድርግ አላት። ከእግዚአብሔር ጋር ሞር ተጨማሪ አደረገለት። ጋሽ ግርማ እንዳለው ተጨማሪ ነው ያደረገለት እንጂ የለውም ማለት አይደለም። እሱን ስለሚያውቀው ነው የሚለምነው። እግዚአብሔርን ስላወቀ ነው ስለ ልጁ የሚለምነው። እና ስለ ራሱ የሚለም ነው እና እንደዛ ብዬ ነው ማምነው ይስል
ማለት ሁላችሁ ማሳብ ሰጣችሁ ተንቀበላለሁ ተባረኩልኝ ልጆች ኮላጆቻቸው ላይ ሙሉ በሙሉ ከሽክርማ እንዳሉ ይደገፋሉ ህፃን ይያሉ ከፍ ያለ እድሜ እስከሚደርሱ ድረስ የሚያበሏቸው የሚያጠጧቸው የሚያለብሷቸው ሁሉ ነገር የሚያደርጉ ወላጆች ናቸው እነሱ ራሳቸው ሊያደርጉ አይችሉም እና ሄኖክም ይሄንን ልጅን ከወለደ በኋላ የበለጠ አስተዋለ ዮሐንስ 15:4 ላይ ምን ይላል የመጨረሻው ክፍል ነው መፈልጋት ያለኔ ምንም ነገር ልታደርጉ አትችሉ ይላል ያለ እግዚአብሔር እኛ ምንም ልጆቹ እኛ ምንም ነገር ማድረግ እንደማንችል ይነግረናል እነኛ ህፃናቶችም ወላጆቻቸው እነሱ ለራሳቸው ምንም ነገር አይችሉም ይሄንን የበለጠ አስተዋለ እምነትን ደግሞ አስተማረው ማጥሳላ ላይ ነው እምነትን አስተማረው እንዴት ልጆች ወላጆቻቸው ሙሉ በሙሉ ነው የሚያምኑ እነሱ ያሉት ነገር በቃ ትክክል ነው ስንፋይል እና ወላጆች አንድ ነገር ካሏቸው ያምኗቸዋል ለምሳሌ አንድ ልጅ ወስዶ ከፋለ ቦታ ላይ አስቀምጦ ወላጅ እናትም ሆነ አባት ወደታችሁ ራሳችሁን ወርውሩ እኔ እዛችኋለሁ አይጠራጠሩም ወድቀን ብለው አያስቡ ወዳውን እንደተነገሩ ዘለው ይወርዳሉ እና እንደዛ ሙሉ በሙሉ እምነት እንዲኖር ልጆች ለወላጆቻቸው ያስተምራሉ መዝሙር 56:3 ላይ ደግሞ ፍራዝ በሚዘን ጊዜ እምነቴን ባንተ ላይ አደረኩ ብሎ ይናገራልና እምነታችን በእግዚአብሔር ላይ እንዲሰና ያስተምሩናል ልጆች እዛ ደግሞ ልጆች ፍቅርን ያስተምሩናል ፍቅር እንዴት ነው ፍቅር የሚያስተምሩ ልጆቻችንን እጅግ በጣም እንወዳለን የኖክ የወለደው ልጅ የወለዳቸውን ልጆች በጣም እንደሚወድ ተገነዘበ። ከዛ ደግሞ ምን አለ? እግዚአብሔር ደግሞ ከዚህ በላይ እኔን ይወደኛል። ለሱ ያለ ለልጆች ያለው ፍቅር የእግዚአብሔርን ፍቅር እንዲያስብ አደረገው። በሮሜ 8:5 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ስላለው እግዚአብሔር ስለኛ ያለውን ፍቅር ያሳያልኝ። እግዚአብሔር እኛ ኃጢአተኞች ሳለን ወደደን። እና ለኛ የማያደርገው ነገር የለም ማለት ነው ስለወደደን። ይህንን ተገነዘበ ሄኖክ። እዛ ደግሞ ሌላው ደግሞ የሚያስተምሩን ትምህርት ምንድን ነው? ግን ንግግርን ኮሚኒኬሽን በነሱ በልጆችና በወላጆች ባለው ውይይት ሲመለከት ሄኖክ በእግዚአብሔርና በሱ ያለውን ውይይት ተገነዘበ። ልጆች እያደጉ ሲሄዱ ውይይቱ እየጨመረ ይሄዳል። ስለዚህ የሄኖክ እግዚአብሔር ጋር መገናኘትን በየጊዜው ብዙ ጊዜ ካደረገ ያ ፍቅሩ እግዚአብሔር መውደዱ እየጨመረ እንደሚሄድ ተገነዘበ። ይሄ ሁሉ ለኛ ያስተምረናል ማለት ነው። ልጆቻችን ስናይ ይሄ ሁሉ ነገር እኛም ደግሞ በዛ ምክንያት ከእግዚአብሔር ጋር ያለን ግንኙነት እየጠነከረ እንደሚሄድ እንገነዘባለን። ልክ እንደ ዘመናችን ሁሉ ሄኖክ በነበረበት ዘመን ምድር የከፋችና በኃጢአት የተጨማለቀች ነበረች። ሄኖክ በእንደዚህ አይነት ህዝብ መካከል እየኖረ በራሱ ህይወትና ወንጌል በማስተማር እግዚአብሔርን ያገለግል ነበር። ስራ ቢበዛበትም ምንም ቢልም እግዚአብሔርን ከማገልገል ወደ ኋላ አይልም ነበር። ሚስዋይት አባቶችና ነቢያት በሚለው መጽሐፏ ገጽ 86 እና 87 ላይ እንዴት ትላለች? ሄኖክ ቤተሰቡን ለመርዳት ብዙ ሲደክም ሲወጣ ሲወርድ ከቆየ በኋላ ከእግዚአብሔር ጋር ሊገናኝ ብቻውን ይሄድ ነበር። እሱ ጋር ሲገናኝ ምን ያገኛል? መለኮታዊ እውቀት፣ ኃይልና ብርታት ከእግዚአብሔር ይገኛል። ጌታ ኢየሱስ ክርስቶስ ይህንን በሕይወቱ በዚህ ምድር በነበረበት ጊዜ አድርጓል። ቀን የታመሙትን ሲፈውስ፣ ያዘኑትን ሲያጽናና፣ የተራቡትን ሲበግ በመንፈሳዊ ምግብ የሁሉ ካደረገ በኋላ ማታ ሌሊቱን ምን ሲያደርግ ያድራል? ከእግዚአብሔር ከአምላኩ ጋር ሲገናኝ፣ በጸሎት ሲተጋ፣ ከአባቱ እውቀትና ትፋት ሲቀበል፣ ምን ማድረግ እንዳለበት የእግዚአብሔርን ፈቃድ ለማድረግ ያንን ይቀበል ነበረ። ሄኖክም እንደዚሁ ያደርግ ነበር። እኛም በሕይወታችን እነዚህ ሁለት የእግዚአብሔር ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ለእኛ ምሳሌ ለመሆን ነው አይደል? እና በሱ ምሳሌ እኛም ደግሞ ተከትለን እንደዛ ማድረግ እንደሚገባን ያስተምረና ይላል። እና ሄኖክ የእግዚአብሔርን መለኮታዊ ምሳሌ ያንጸባረቀበት ሁኔታ እንዴት ነው? በየጊዜው ስለሚገናኝ የእግዚአብሔር ጸባይ፣ የእግዚአብሔር ማንነት በሕይወቱ እየታየ ሄደ ማለት ነው። የእግዚአብሔር ጸባይ ወይም ፍቅር በእኛ ውስጥ ሊያንጸባርቅ ከፈለገ እንደ ሄኖክ አካሄዳችን ከእግዚአብሔር ጋር ማድረግ አለብን። በማንኛውም ጊዜ እና በየትኛውም ቦታ በጸሎት መትጋት ያስፈልገናል። በዛ ጊዜ እግዚአብሔር ማንነቱን ይገልጽልናል፣ ሕይወታችን ይመራል፣ ለእግዚአብሔር ፈቃድ መኖር እንፈልጋለን። ሰቆቃወ ኤርምያስ 3:56-57 ምን ይላል? እርዳታ ፈልጌ ስጮህ ጆሮህን አልከለከልከኝም፣ በተጣራሁ ጊዜ ቀረብከኝ፣ እንዲሁም አትፍራ አልከኝ ይላል እግዚአብሔር። በማንኛውም ሁኔታ በማንኛውም ችግር በምንኛውም ችግር ሊረዳን ፈቃደኛ ነው። እኛ የእሱን እርዳታ ፈልገን እንቀርባለን ወይ ነው። ሰዓት እየሄደ ነው። እሺ ሮቡን ነካል አድርግ። ይሄ ነው ከእግዚአብሔር ጋር እጅግ በጣም የቀረበ ግንኙነት ቢኖረውም ስለ ሕይወቱ ሰፋ ያለ ዝርዝር ተጽፎ አናገኝም። ሙሴ ከእግዚአብሔር ጋር ስለነበረው ግንኙነትና ውይይት ግን በብዛት ተጽፎ እናገኛለን። ሙሴ ትሁትና መንፈሳዊ መሪ ነበር። በሕይወቱ ውስጥ ብዙ ውጣ ውረዶች ቢያጋጥሙትም ስኬታማ መሪ ነበር። የስኬቱ ዋናው ምክንያት ምንድን ነው? የራሱ ኃይል አይደለም፣ ከእግዚአብሔር ጋር የነበረው የማያቋርጥ ዘላቂ ግንኙነት ነበር። ዘጸአት 33:11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ሙሴን ፊት ለፊት ይናገረው ነበር። አብዛኛው የሙሴ ጸሎቶች እንደኛ ይህን አድርግልኝ ይህን ስጠኝ ሳይሆን በሚመራው ሕዝብ ምሪትን እንዲሰጠውና በአንገተ ደንዳና ሕዝብና በእግዚአብሔር መካከል በመሆን በሚያቀርባቸው የምልጃ ጸሎቶች ላይ ነበር። ሙሴ በሁለት አጋጣሚዎች ለቤተሰቦቹ እንደጸለየ እንደተማለደ ተጽፎ እናገኛለን። አሮንና መርያም ለአሮን በዘጸአት 32:1-14 ላይ ያለው ተጽፎ እናገኛለን። ጥጃ የወርቅ ጥጃ ሰርቶ በህዝቡ ጥያቄ መሰረት ማለት ነው ለህዝቡ ሲሰጣቸው ህዝቡ ምን አሉ? እስራኤል ሆይ ከግብፅ ያወጣህ አማልክትህ አምላክ በለው መሰለኝ አምላክ እነዚህ ናቸው በማለት ለምስሎቹ ሰገዱ፣ መስዋዕትም አቀረቡ። ከዛም ሊበሉና ሊጠጡ ሊዘፍኑም ተነሱ ይላል። የእስራኤል ሁኔታ ከዚህ ላይ በእውነት የሰው ልጅ ምን ያህል በስሜት እንደሚኖር ይገልጻል። እስራኤል እግዚአብሔር እነኚ ለእስራኤሎች ምን እንዳደረገ ሁላችንም እናውቃለን። እና እግዚአብሔር ቁጣው ተነስቶ መስለይ ያጠፋቸው ሲናገር ለሙሴ ሙሴ ምን አለ? እግዚአብሔር ለሙሴ ይህስ አንገተ ደንዳና ስለሆነ ኃጢአት መስራት በመስራት አስቆጥተውኛል። እነርሱ ላጥፋና አንተ ለታላቅስ አደርጋለሁ አሉ። ሙሴም እንደዚህማ እንዴት ሊሆን ይችላል? ጌታ ሆይ እባክህን ይቅር በላቸው በማለት እና ደግሞ ለአባቶቻቸው የገባኸውን ቃል ኪዳን አስታውስ በማለት እግዚአብሔር እንዲታገስ አድርጓለኝ። ጌታ አሁን ኦኬ፣ ጌታ ኢየሱስ አሁን ለኛ እያደረገ ያለው ስራ ሙሴ በዛ ጊዜ ለእስራኤሎች አድርጓል። ሁሉም ህዝባቸውን ያማልደዋል። ለማለቱ ለማርያም ደግሞ መቼ ነበር ያማለደው? በሙሴ ላይ ጠንታ እግዚአብሔርን ነው በሙሴ ላይ ትቀናና እግዚአብሔርን ማነው ሙሴን ምን አለችው? ለመሆኑ እግዚአብሔር የተናገረው በሙሴ በኩል ብቻ ነውን? ለእኛስ አልተናገረምን? ስትል አለች። እዛን ጊዜ ጌታ ሰማ፣ ተቆጣም ይላለኝ። ሙሴንና አሮንን መርያምን ወደ ድንኳኑ ጠርቶ እርሱ በደመና ወረደ። ምን አለ? ወርዶ ነቢያት በመካከላቸው ቢኖሩ በራእይ ይገለጽላቸዋለሁ፣ በቤቴ ሁሉ ታማኝና ትሁት የሆነ ሙሴ ግን የምናገረው ፊት ለፊት ነው ብሎ ተናገረና ይሄንን ተናግሮ ወደ ላይ ትቷቸው ሄደ ይላል። እና ያ ደመና ወደ ላይ ሲሄድ ምን ሆነ? የሜርያም ፊት እንደ በረዶ ነጭ ሆኖ አሮን አየው። በዚህ ጊዜ አሮን ምን አለ? ታናሽ ወንድሙን ሙሴን ጌታ ሆይ አለው፣ በስንፍናችን እና በሰራነው ኃጢአት እባክህ አትቆጣብን፣ እርሷም እንዲሆነ አትቅር አለው። ሙሴ አይ አስቸገራችሁ ነበር ይበላችሁ አላለም። ምንድን ነው ያለው? ወደ እግዚአብሔር ቃል እናጸልይ። አምላክ ሆይ እባክህ ፈውሳት ብሎ ጸለየ። እግዚአብሔር ጩኸቱን ሰማ። ከሰባት ቀን በኋላ ማርያም ወደ ነበረችበት ወደ ድሮ መልኳ ተመለሰች። ጌታ ኢየሱስ ክርስቶስ በማቴዎስ 5:44 ላይ ጠላታችሁን ውደዱ፣ ለሚወዷችሁ ለሚያሳድዷችሁ ጸልዩ ላችኋለሁ አለ። ሙሴ ለሚያሳድዱት እህቱና ወንድሙ ጸለየ። እኛም እንደዚሁ ማድረግ አለብን። የሙሴ ድርጊቶች ወይም ደግሞ የሙሴ ድርጊት ኃጢአተኞች ኃጢአታቸውን በተናዘዙ ጊዜ እግዚአብሔር ወዲያውኑ ይቅር እንደሚላቸው ያረጋግጥልናል። በደልንም ደግሞ ለእግዚአብሔር አሳልፈን መስጠት እንዳለብን እኛ ራሳችን በራሳችን ኃይልና ጉልበት መወጣት ሳይሆን አንድ ሰው ሲበድለን ያንን በደል ለእግዚአብሔር አሳልፈን መስጠት እንዳለብን ያስተምረናል። ሙሴ በእነዚህ በሁለት ሰዎች ብቻ ሳይሆን ያማለደው ብዙ ቦታ በተደጋጋሚ ጊዜ የእስራኤል ሰዎች እግዚአብሔርን ባስቆጡት ጊዜ እዛ ሁሉ መሀል ላይ እየገባ ይማለድላቸው ነበር ለህዝቡ። ለምሳሌ ህዝቡ ተምሮ ተጠምቶ ማለት ነው ውሃ ጥማት ይዞት ጊዜው ስላለቀ ትንሽ ለመጣደፍ እየሞከርኩ ነው እና አንዳንድ ጊዜ ሀሳቡ ትንሽ ፈተንተን ይልብኛል። እኔ ወሃት ማት ወደቁ ጊዜ ምን አደረገ? ህዝቡ ወደሱ ጮሁ። እዛን ጊዜ ሙሴ ምን አደረገ? እንደለመደ ወደ እግዚአብሔር ጮኸ። እግዚአብሔር ምን አለው? የዚችን ዛፍ ቅርንጫፍ ቁረጥና ከወንዙ ላይ ጣለው። እዛን ጊዜ ጣፋጭ ውሃ ይወጣል ስላለው እንደዛ አደረገ። ሌላው ደግሞ ህዝቡ ተርቦ ባጉረመረመ ጊዜ ወይም ደግሞ የሚበላው ምግብ ሰልችቶት ባጉረመረመ ጊዜ ስጋ እንፈልጋለን ብለው በተናገሩ ጊዜ የግብፅ ምግብ ትዝ አለ ባሉ ጊዜ ምን አለ እግዚአብሔር? እሺ እሺ ሰጣቸዋለሁ አለ። የድርጭት ስጋ ሰጣቸው። ይህን ስጋ ለመብላት አፋቸው ውስጥ ሲያስገቡ የእግዚአብሔር ቁጣ በላያቸው ላይ ነደደ ይላል። በታላቅ መቅሰፍትም መታቸው። ከዚህ ላይ እንግዲህ የሙሴ ምልጃ አልሰራም ማለት ነው። ይህ ምን ያስተምረናል? አንዳንድ ጊዜ በጣም የምንፈልገው ነገር እንዲሆንልን ስንጸልይ፣ ለምሳሌ እህቶቻችን፣ ወንድሞቻችን፣ ወላጆቻችን ታመው ጌታ ሆይ ማርልን ስንል ያ የጸሎት መልሳችን ላይመለስ ይችላል። እነኛ ሰዎች ሊያልፉ ይችላሉ። ግን እግዚአብሔር የሚበጀውን የሚያደርግ አምላክ ስለሆነ ከማጉረምረም ይልቅ አሜን ያሰብከው ይሁን ማለትን እንድንል ያስተምረናል። ከዚህ ላይ ውጤቱ መልካም ባይሆንም በኛ አስተሳሰብ ማለት ነው፣ ግን በእግዚአብሔር እይታ ያ ነገር መልካም ነው። ደግሞም በዘዳግም 9:19 ላይ ለወርቁ ጥጃ ሰግደው ለወርቁ ጥጃ በሰገዱ ጊዜ ጌታ ተቆጥቶ እንደዚሁ እና አሮንም ህዝቡንም ለማጥፋት ቅድም እንደተነጋገርኩት አስቦ ነበር። ግን የሙሴ ምልጃ ሀሳቡን እንዲቀየር አድርጓል። እግዚአብሔር የሚያደርገውን አውቅም ማለት አይደለም፣ ከዚህ ላይ ያውቃል። ግን ከሙሴ ጋር የነበረው ግንኙነት በጣም የጠበቀ ስለሆነ ውጤቱንም ባውቅ እሺ ብሎ የተቀበለው ይመስለኛል። ከዚህ ላይ ሀሳብ እናንተ ልጨምር ውስጥ ትችላላችሁ፣ ጊዜ ካለን ወደፊት። እሺ፣ ከዛ ደግሞ እግዚአብሔር ህዝቡን በቃደስ በርኔ ከዛ ተነስታችሁ ወደ ሰጠኋችሁ ምድር ሂዱ ብሎ ሲያዛቸው እነሱ ምን አደረጉ? አይ እኛ እስኪ በራሳችን ሂደን ያችን ቦታ እንይ ይሉና ሰላዮችን ይልካሉ። በዚህ ጊዜ እግዚአብሔር እንደተቆጣ ብሎ ይናገረናል። እንደ ልማዱ ሙሴ ደግሞ ምልጃውን እንደቀጠለ ያሳያል። ሙሴ የእግዚአብሔርን ማንነትና ባህሪ ስለገባው እጅግ በጣም ይወደው ነበር። አንድ ጊዜ ምን አለ? አምላኬ ሆይ ድምፅህን መስማት ተለማምጃለሁ፣ ፊትህን ግን አይቼ አላውቅምና እባክህ ፊትህን አሳየኝ። ሙሴ የእግዚአብሔርን ድምፅ መስማት ብቻ አላከው፣ ፊቱንና ድምፁን ማገናኘት ፈለገ። እኛ የእግዚአብሔርን ፊት ማየት ወይም ደግሞ ለማየት እንጓጓለን? እንደዚህ አይነት ጥያቄ እንጠይቃለን? ራሳችንን፣ ህይወታችንን እንመርምር። ከሙሴ ህይወት ብዙ ነገር እንማራለን። ሙሴ ታጋሽ፣ ታማኝ፣ የማይፈራ ደፋ፣ በእምነት የጸና፣ በጸሎት የሚያምን የጸሎት ጥያቄው እስኪመለስለት ድረስ ሳያቋርጥ የሚጸልይ ቂም የማይይዝ ከአምላኩ ጋር የጠበቀና የማያቋርጥ ግንኙነት ያለ ሰው ነበር። የእኛ የጸሎት ህይወት ምን ይመስላል? ከነኚህ ከሶስት የጸሎት ጀግናዎች ምን ተምረናል? ህይወታችንን መመርመር ይገባል። እግዚአብሔር ይስጣችሁ። ይህ አይቅርብኝ እንደው ይችን መናገር ፈልጋለሁ ለምትሉ ለአንድ ለሁለት ደቂቃ ጊዜ ሰጣችኋለሁ፣ ካልሆነ ግን ከዚህ ላይ እናቆማለን።
ለመናገር እንፈልጋለ።
እሺ
የሙሴ ስም ሲጠቀሳለ ብዙ ነገሮች ወደ አምሮ ይመጣሉ። ነገር ግን ከሁሉ የበለጠ በጣም ስለሙሴ ደስ የሚለኝ ለህዝቡ የነበረው ትግስትና ለህዝቡ የነበረው ፍቅር ነው። አህያ እንደዚህ አለች ይባላል፣ እኔ ከሞትኩ ሰርቫይቭ ቀል ስለሷ ብቻ ነው ስለራሷ ነው የምታስብ አህያ። ብዙዎቻችን እኔም ጭምር የአህያዋን ፍልስፍና ነው የምንከተል። ዓለም ቢገለባበት ግድ የለንም እኛ ለህና ከሆን። ነገር ግን ሙሴ በጣም አርጎ የተለየ ሰው ነበር። ግድ እነኚህ ህዝብ ድብጥባጣቸውን አትቼ አንተ ባንተ ስም ሌላ ወገን ሌላ ህዝብ ፈጥራለሁ ባለው ጊዜ ኧረ ጌታ እንዴት ይሆናል ይሄ? አሁንም እኮ እንዴ ከግብፅ ያወጣቸው አምላክ አጠፋቸው ሲባል ምን ይባላል ብሎ ከእግዚአብሔር ጋር ተከላከለ ጭራሽም። እና ይሄ እኔ በበኩሌ የምፈትረው የአህያዋን ነው። እኔ ከሞትኩ ሰርዶ አይብቀል። የሙሴን መንፈስ ግን እንዳገኝ ለምናቸዋለሁ ከልቤ፣ ጸሎት አድርጉልኝ። በእውነት ራስን ማሰብ ጥሩ ነው፣ ግን ለሌሎቹ ደግሞ ማሰብ ከዛ ይበልጣል። ይሄ እንደዚህ ያለው የሙሴ መንፈስ በእኛም ላይ እንዲገኝ፣ በእኛም ውስጥ መካከል እንዲገኝ፣ እንዲያፈራ፣ እንዲያድግ፣ እንዲያብብ መጸለይ ይገባናል። ይሄን ለማለት ነው የፈለግኩት። አመሰግናለሁ እንደገና ይህ
እግዚአብሔር ይባርክህ። በእውነት አሜን እላለሁ በአንተ ጸሎት። ሁላችንም ይሄ ህይወት ያስፈልገናል እና እግዚአብሔር ይስጥልን፣ እግዚአብሔር ይባርክን። እሺ በጸሎት
ጥያቄ ነበረ፣
ጊዜ ደርሷል አልቋልኝ፣ እንደውም ሁለት ደቂቃ ወስጃለሁ፣ በጣም ይቅርታ። እሺ ስለነበረን ጊዜ እግዚአብሔርን እጅግ በጣም አመሰግነዋለሁ። በጸሎት እንዝጋ። እግዚአብሔር አባታችን እና አምላካችን እጅግ በጣም እናመሰግናለን፣ በመካከላችን ስለነበርክ መማር ያለብንን ነገርም ስላስተማርከን እንድንወያይ ስለፈቀድክልን ጌታ ሆይ ተመስገን። በዋዩት ሀሳብ ለሰጡት ሰዎች ሁሉ ወገኖች ሁሉ ጌታ ሆይ አመሰግናለሁ። ይህንን አንድነታችንን ከመጨረሻው ድረስ ጸንቶ እንዲኖር አንተ እርዳን። ስለ ሁሉም ነገር ተባረክ፣ ሁሉንም እንደ ፈቃድህ አድርግ። ቀሪውን ጊዜያችን ሁሉ ተረከብ። ማንነትህን የምናውቅበት ሰንበት እንዲሆንልን ጌታ ሆይ አንተ እርዳን። በጸሎት እስከ ዘላለም ከአንተ ጋር እንድንጣበቅ እንድትረዳን ጌታ ሆይ ፈቃድ ይሁን። ይህንን ሁሉ ጠየቁ አንድ ልጅ በጌታችን እና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። መልካም ሰንበት።
አሜን አሜን። አንቺንም እግዚአብሔር ይባርክሽ፣ ጌታ ጸጋውን ያብዛልሽ። የታችን ቀለበት በደንብ በሆነ ሁኔታ ገልጸሽልና ላስተምረሽናለኝ። እግዚአብሔር አገልግሎትሽን ይባርክ፣ ቤትሽንም ይባርክ። ላለው እኛም ደግሞ እንግዲህ ሀሳብን በመስጠት በጥያቄም በሁሉም ነገር የተባበራችሁትን ሁሉ እግዚአብሔር ይባርካችሁ። እግዚአብሔር በብዛት በስፋት አስተምሮናልኝ። ህይወታችን ደግሞ መለወጥና ከጌታ ጋር ያለንን ግንኙነት በየጊዜው መጨመር እንድንችል ሁላችንንም እግዚአብሔር ይርዳን፣ የጸሎት ሰዎች ያድርገን። ተባረኩ ሁላችሁንም። እሺ እንግዲህ ወደ ሁለተኛው ክፍል እንለዋወጣለን ወይም እንሻገራለን። ፕሮግራሙን የምመራው ዘመናዊ ተረፈ ነኝ። እንግዲህ አንዳንዶች ብዙ ዘመናዊዎች ስላለን የአባታችን ስም ብንናገር ጥሩ ነው ተብዬ ሀሳብ ስለተሰጠኝ ነው። ሁላችንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ላለሁኝ መልካም ሰንበት። ዛሬ የተቀደው ቁጥር የሚሆነው 7231 ነው። አንዲት ማስታወቂያ፣ አጭር ማስታወቂያ ልናገር እና ትናንትና ሲነገር ስለሰማሁ ነው። በጁላይ ላይ የሚሆነው የስብሰባ የአንድነት ስብሰባ በአንድሮስ ዩኒቨርሲቲ ያለው እንግዲህ ሁሌም እየተናገርን ነው፣ ምዝገባው እንደተጀመረ በዚህ ወር ማለቅ እንዳለበት ተነግሯልኝ። ለመሄድ ያሰባችሁ ያላችሁ በቅርቡ እንድትመዘገቡ ለማለት ፍዬ ነው። እስቲ ከተለን ወደ ሁለተኛው ክፍል ስንተላለፍ እህታችን ማርሸት አምላካችን አመስግኑ የሚለውን ዝማሬ ከዘመረችልን በኋላ ፓስተር አባይ የሚቀጥለውን ፕሮግራም በጸሎት ይከፍትልናል። ማርሸት
አምላካችን አመስግኑ በምድር ያላችሁ ሁሉ የሰማይ ሰራዊት ደግሞ ሥላሴን ማወድሱ አሜን።
ንጸልይ። በሰማይ ሰማያት ከፍ ባለው ስፍራ በዙፋንህ ላይ በቅድስናና በጽድቅ የምትኖር የዘላለም አባት እግዚአብሔር ሆይ ከምህረትህና ከቸርነትህ የተነሳ በሕይወት እንድንኖር ፈቃድህ ስለሆነ በሕይወት ተገኝተን ልናመሰግንህና ልናከብርህ ደግሞ ለክብርህ ምስጋና ስላቆምከን ክብር ምስጋና በጌታ በኢየሱስ ስም ላንተ ይሁን። በዚህ ሰዓት ጌታ ሆይ ልጆችህ ባንተ ፊት ዝቅ ብለናል። ያንተ ምህረትና ቸርነት ወደኛ ይምጣ። ቃልህን ተናገረን፣ ባርከን፣ ሁሏችን የበረከት የደስታ የምስጋና ይሁን። ካንተ ጋራ በእውነትና በመንፈስ በፊት እንድንገኝ እርዳን። ሐሳባችን የሚሰርቅ የሚገዳደረን የጠላት ውጊያ የጠላት ፍላጻ በጌታ በኢየሱስ ስም የተከለከለ ይሁን። ይህን ጊዜ አንተ ተረከብ፣ ፈቃድህን በመከተል መንግስትን እንድንወርስ እርዳን በጌታ በኢየሱስ ስም አሜን
አሜን አሜን። እሺ፣ እዚህ ቀጥለን የስጦታ ጥቅስ ነው የሚነበብልን። እንግዲህ ሁሌም እንደምንናገረው ሻሎም ስጦታን የምንቀበለው አስራቶቻችን ወደ ምንሄድበት ቤተክርስቲያን ነው የምንመለሰው። ስጦታ መስጠት ለምትፈልጉ hand@shalomhotel.com በማለት ዜል ማድረግ ይቻላል። hand@shalomhotel.com ይሄንን ደግሞ ጥቅሳን በማምጥልልን እህታችን አማራች ኮኮ ትሆናለች። አማራች ተባረክ።
አሜን። ለዛሬ የተወሰደው የስጦታ ጥቅስ ሐዋርያት ሥራ 20 35 ከሚቀበል ይልቅ የሚሰጥ የተባረከ ነው። ከሚቀበል ይልቅ የሚሰጥ የተባረከ ነው ይላል። እንጸልይ። የዘላለም አምላክ እግዚአብሔር አቡል መንፈስ ቅዱስ አንድ አምላክ ጥበቃ ቸርነትህ መልካምነትህ በዝቶ በተባረከችና በተቀደሰች ሰንበት እረፍት ውስጥ ሆነን አንተን እንድናመልክ የዘረጋኸውን ስርዓት ጌታ ሆይ ይዘን እኛ ልንባረክ በሰዓት በተሰበሰብን ጊዜ አንተ እየባረከን ስለሆነ አባት ሆይ በሰንበት ትምህርት ስለባረከን በመዝሙር በጸሎት በብዙ ስለባረከን እጅግ አርጌ አመሰግናለሁ። ጌታዬና አምላኬ ሆይ አሁን ደግሞ በዚህ ደቂቃ መስጠት ምን እንደሆነ ታላቅ የስጦታ ምሳሌ አንድ ውድ ልጅህን ለኛ አሳልፈ በመስጠት ያስተማርከንን ይሄንን ጌታ ሆይ ትልቅ የፍቅር ምላሽ እኛም ደግሞ ሰጥተህን ከሰጠህን ነገር ጥቂቷን እንድንመልስ ጠይቀህን እኛ ግን ጌታ ሆይ በእውነት ብዙ ይቀረናል። አቤቱ ጌታዬና አምላኬ ሆይ አንተ ካደረከው አንተ ከሰጣጥን ካስተማርከን አንጻር ስናስብ ምንም እያደረገን እንዳልሆነ አባት ሆይ ተሰምቶን ይህንን ደግሞ ስናደርግ አንድ እግዚአብሔር ይባርክሽ እግዚአብሔር ይባርክሽ ስምህን እናስጠራለን እኛ ደግሞ እንባረካለን መስጠት ሳይሆን እንደሚጨመርልን ጌታው ይሄ ምስጢር ገብቶን አንተን ጌታው እንድናገለግልህ እንድንባረክ በእውነት ከዚህ በፊት ጌታ ሆይ የደከምንበት ሁኔታ ቢኖር ነጥተን ይሄንን ማድረግ እንድንችል እያንዳንዳችን ጌታ ሆይ በአንጻራችን ተገኝተህ እንድትመክረን እንድታሳስበን ማጸናሃለሁኝ። አቤቱ ጌታ ሆይ መስጠት እየፈለጉ በልዩ ልዩ ምክንያት ይሄንን ጌታ ሆይ በስራ በህመም በልዩ ልዩ ምክንያት ጌታ ሆይ የተቸገሩ ቢኖሩ አንተ በጤና በረከት በስራ በረከት እንድትጎበኛቸው በጤና በረከት በስራ በረከት ጎብኝተህን ደግሞ ይሄን አስተዋጉለን ከሆነ ነጥተን እንድንመለስ በአንድም በሌላ ጠላት ያንሸራተናል ይሄን ደካማ ስጋችንን ጌታ ሆይ እያታለለን በእውነት ከበረከት ውጪ ሆነን እንዳንገኝ ሆነን ከሆነም አስተውለን ቀንሳለ ጌታው ተመልሰን ይሄን ታላቅ አገልግሎት ማገልገል እንድንችል እርዳን። አባቶ የሚወጣውም ጌታ ሆይ ገንዘብ ደግሞ በአግባቡ በስራ ላይ እንድውል የሚነኩትን እጆች ሁሉ የሚያቀናጁትን ሁሉ አንተ ጌታ ሆይ እንድትባርካቸው አባቶ እንድትናገራቸው ጌታ ሆይ እለምናሃለሁ። ስለ ሁሉ በሁሉ ክብር ምስጋና ለአንተ ይሁን። ቀሪውንም ፕሮግራማችንን አንተ ተረከብ በኢየሱስ ክርስቶስ ስም አሜን
አሜን። እሺ እስከጥዬ የአገልግሎት መግቢያ ጥቅሱን እኔ አነባለሁ። ይሄ ጥቅስ የሚገኘው ዘዳግም 32:10 ነው። ቃሉም እንዲህ ይላል፣ በምድረ በዳ በጥማት የንፋሱ ጩኸትም በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። እግዚአብሔር አምላክ በዚህ ጥቅስ ሊያስተምረን ያለውን ማስተዋል እንድንችል ሁላችንንም እግዚአብሔር ይርዳን እላለሁኝ። እዚህ ቀጥለን ደግሞ የመግቢያ መዝሙሩን ወንድማችን ደበበና እህታችን ባንቺ አምላክ ይዘምሩልናል። የተቀዳውን ነው የምንሰማው። አቤቱ ስንቱ የሚለውን ዝማሬ ይዘምሩልናል።
አዘጋጅቶልኝ ሊያጠፋ ሰይጣን ተሞክቶ ብዙ ቢለፋ የሞትን ክስን አለፈውና ጌታ ሆኖልኝ የኔ ጠበቃ። አቤት ስንቱ ስንቱን ሳሳለፍኩኝ ድጋፍና ምንኩዜ ሱሆኖልኝ ጎርፉ ሲያል እኔ ግን ቆም ያለሁ በኢየሱሴ ሁሉንም አልፍ ያለሁ የሚያናውጠኝ የማበል ብዛት ሲያስጨንቀኝ ሳል መጥቶ በብርታት ጠበቅኩት ጌታን ተማመንኩና እርሶ ያመረኝ በድል ጎዳና። አቤት ስንቱ ስንቱን ሳሳለፍኩኝ ድጋፍና መጎዜ እሱ ሆኖልኝ ጎርፉ ሲያል እኔ ግን ቆም ያለሁ በኢየሱሴ ሁሉንም ማለፍ ያለሁ። ከፍታም ቢሆን ወይም ዝቅታ መዋረድ ቢሆን መክበር ለጌታ ተምር ያለፌ አይቼዋለሁ አትንቶን ቁሞይ ሲደርሻለሁ። አቤት ስንቱ ስንቱን ሳሳለፍኩኝ ድጋፍና ምርኩዜ ሱሆኒ ጎርፉ ሲያል እኔ ግን ቆም ያለሁ በኢየሱሴ ሁሉንም ማለፍ ያለሁ። አይኖቹ ወደታች ሲመለከቱኝ ልቡ ተነካ እራምላልኝ አስመናኝና ስንቱ አቆመኝ የፈራትልኝ ልሱ አሳለፈኝ። አቤት ስንቱ ስንቱን ሳሳለፍኩኝ ድጋፍና ምርኩዜ ሱሆኖልኝ ጎርፉ ሲያል እኔ ግን ቆም ያለሁኝ በኢየሱሴ ሁሉንም ማለፍ ያለሁኝ። እርሱ ጌታ ጌታ ነው ለዘላለም ይታደጋል አሳልፎ አይሰጥም ላይበሰበት የሚያሳልፍ ጌታ ነው ስለዚህም ወደድኩኝ ላወድ
አሜን አሜን። እግዚአብሔር ይባርካችሁ። እሺ እዚህ ቀጥለን ደግሞ የእግዚአብሔርን የህይወት ቃል የምናጠናበት ጊዜ ነው። ዛሬ የአገልግሎቱን ጊዜ የሚወስድልን ፓስተር አባይ አያነው ይሆናል። የአገልግሎቱ ርዕስ አስተማማኙ የእግዚአብሔር ጥበቃ ነው የሚለው ነው። በዚህ ጊዜ መስመሩን ለወንድሜ ፓስተር አባይ ለቃለሁኝ። ተባረክ። የጌታ መንፈስ ካንተ ጋር ይሁን።
ሁላችሁንም በጌታ ሰላም ላችኋለሁ። እንደምን አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ግሩም ዝማሬ ነበር የዘመሩት ደበበና ባንቺ። እውነት ነው። አቤት ስንቱን እግዚአብሔር እየረዳን ስንቱን አለፍን። ቆመን መገኘታችን ከእግዚአብሔር ጥበቃ የተነሳ ስለሆነ እግዚአብሔር የተመሰገነ ይሁን። እንግዲህ በመግቢያው እንደተነገረው ርዕሳችን አስተማማኙ የእግዚአብሔር ጥበቃ የሚል ነው እና በዚህ ርዕስ እግዚአብሔር ያስተምረናል። እንጸልይ እስኪ አጭር ጸሎት። አያል አምላክ አንተ አስተማማኝና እውነተኛ ጠባቂ ነህ። በአንተ ጥበቃ ውስጥ ታምነን እንድንገኝ ያንተን አስተማማኝ ጥበቃ እንድናስተውልና እንድንረዳ እንድናምን እንድትረዳን ፈቃድ ይሁን። ይህን ጊዜ ለአንተ ሰጠንህ፣ ፈቃድህን አሳውቀን፣ እንደ ፈቃድህ ስምህን አክብረን እንድናልፍ እርዳን። በናዝሬቱ ጌታ በኢየሱስ ስም አሜን። በዚህ ምድር የሚኖሩ ነገስታቶች ሀገራቸውን ህዝባቸውን ከጠላት ከሚወረወር ፍላጻ ለመጠበቅ አስተማማኝ ሰራዊት አለን ጠበቃለን ይላል። የሰራዊታቸውን አስተማማኝ ለማድረግ ህዝቡ በሰራዊቱ እንዲታመን በመንግስታቸው እንዲታመን ለማድረግ ሶስት አይነት የጥበቃ ኃይል እንዳላቸው ሲገልጹ እናያለን። የምድር ጦር ኃይል፣ አየር ኃይል፣ የባህር ኃይል እያሉ የተለያየ ትርኢቶችን እያሳዩ ከዛም በላይ ደግሞ ከሰራዊቱ በላይ ደግሞ የመሳሪያ አይነት በመግለጽ ጠላትን የሚያስፈራሩበትና ይሄን እያየህ የምትመጣ ከሆነ ጠፋለህ፣ ህዝቡ ደግሞ ይሄ አስተማማኝ የምትጠበቁበት ኃይል ነው ብሎ ለህዝቡ በመናገር መንግስታቸው አስተማማኝ እንደሆነ ህዝቡ እንዲታመን የሚያደርጉበት ብዙ ነገር ይናገራሉ። ነገር ግን ብዙ ሰራዊት እያላቸው ብዙ መሳሪያ ያላቸው ያን ሁሉ አልፎ ህዝቡ ሲሞት ሰዎች ሲጠፉ ይታያል። ከዛም አልፎ አስተማማኝ ሰራዊት አለኝ የሚለው መንግስት ራሱ ከግድያ ተረፈ ሲባል እንሰማለን። ከግድያ አመለጠ ወይም ደግሞ ግድያ ተፈጸመበት ሲባል እንሰማለን። ያን ብቻ አይደለም፣ ሰራዊቱ ራሱ እጠብቀሃለሁ ብሎ ለህዝቡ ቃል ገብቶ ራሱ ሲሞት እናያለን፣ ራሱ ሲጠፋ እናያለን። ነገር ግን ዛሬ ስለዚህ አይነት ጥበቃ ሳይሆን አስተማማኝ ስለሆነው ስለማያጠራጥረው እርግጠኛ ስለሆነው ስለ እግዚአብሔር ጥበቃ ነው ዛሬ እንድንመለከት እግዚአብሔር ያሳሰበኝ። በዘዳግም 32 ላይ በመግቢያ እንደተነበበው ከቁጥር 9 ጀምሮ አነባለሁ። ቁጥር 9 እና 10 የእግዚአብሔር እድል ፈንታ ህዝቡ ነው ያዕቆብም የርስቱ ገመር ነው እርሱን በምድረ በዳ ባዶና ጽው ባለ በረሃ ውስጥ አገኘው ጋሻ ሆነው ተጠነቀቀለት እንደ አይኑ ብሌን ተበቀ የእግዚአብሔር ለእግዚአብሔር የርስቱ ገመድ ስለሆነ ያነ የርስቱ ገመድ የሆነውን ህዝቡን እንዴት ጋሻ ሆኖ እንደሚጠብቀው እንዴት እንደሚጠነቀቅለት ሲናገር እንደ አይኑ ብሌን የሚጠነቀቅልን አምላክ እንደሆነ ይህ በቃሉ ላይ አረጋግጦ ሲናገር እናያለን። እንደ አይኑ ብሌን ብዙ ጊዜ በፊታችን ላይ የግጭት አደጋ ሲደርስብን በአይናችን ዙሪያ ያለ የፊታችን ገጽታ ተጎድቶ አይናችን ከመፍሰስ ይተርፍ የአይን አምላክ አተረፈን እንላለን። የአይን አምላክ አተረፈን የሚያይ ሰዎችም ውን የአይን አምላክ አትርፈዋል አትርፈሻል እንላለን። በእርግጥም የአይናችንን ብሌን በቀላሉ አናስነካም። አይናችንን ቆብ ወዲያው በመጨፈን እንዲሁም በሌላ የሰውነታችን አካል በመከላከል አፋጣኝ እርምጃ እንወስዳለን አይናችን እንዳይጎዳ ማለት ነው። ምክንያቱም የሰውነት ብርሃን አይን ስለሆነ አይን ከተጎዳ መላው አካላችን ጉዳት ላይ ስለሚሆን ስለዚህ እያንዳንዱ አደጋ በእኛ ላይ የሚወረወር ነገር ሲመጣ ፈጥነን አይናችንን ነው የምንከላከለው። እንደው ለአንድ ነገር የምናደርገው ጥንቃቄ ከፍተኛ ደረጃ ለመግለጽ በከፍተኛ ደረጃ ለመግለጽ ስንጠቀም እንደ አይኔ ብሌን ነው የማየው እንላለን። ያን ነገር በጣም ነው የምጠነቀቅለት በጣም ነው የምጠብቀው እያልን እንነግራለን። ሙሴ ይህንኑ አባባል በመጠቀም አፍቃሪ አምላካችን እግዚአብሔር ለእኛ ያለውን ትልቅ ቦታና የሚያደርግልንን ከፍተኛ ጥንቃቄ ለእስራኤላውያን ሲገልጽ እንዲህ ይለናል። አሁን የተነበበው ጥቅስ እርሱን በምድረ በዳ ባዶና ጽው ባለ በረሃ ውስጥ አገኘው ጋሻ ሆነው ተጠነቀቀለ እንደ አይኑ ብሌን ጠበቀ። ወለጭ እግዚአብሔር እንደ አይኑ ብሌን ነው የሚጠብቀን ጋሻ ሆኖ የሚመጣውን ፍላጻ ሁሉ ይመልሰዋል ይጠነቀቅልናል። አዎ ወገኖቼ ለኛም ጌታ በኃጢአታችን ምድረ በዳ ባዶና ጽው ባለ በረሃ የሚደርስልን አምላክ ነው። በዚህ ምድረ በዳ ጽው ባለው በረሃ ያጠፋል በቀላሉ ሊያጠቃን ከሚፈልጋይ መከላከል የምንችልበት ምንም ነገር ባይኖረንም እርሱ ግን ጋሻ ይሆነናል። አሁን ወገኖቼ እኛ መከላከል በማንችልበት ሁኔታ አቅም በሌለን ሁኔታ መውጣት በማንችልበት ሁኔታ በሆንበት ጊዜ ሁሉ እርሱ ጋሻ ይሆነልናል። ሰው የአይኑን ብሌን በንቃት እንደሚጠብቅ እኛንም እግዚአብሔር ይጠብቀናል። ሁሉ ጊዜ አንድ ቀን ብቻ አይደለም አንድ ሳምንት ብቻ አይደለም አንድ ወር ብቻ አይደለም ሁሉ ጊዜ ይጠብቀናል ይጠነቀቅልናል። ሲጠነቀቅልን ሲጠብቀን ደግሞ እንደ አይኑ ብሌን ይማለት መንገዳችን አልጋ ባልጋ ይሆናል ማለት ወይም ምንም አይነት ችግር በህይወታችን አይደርስም ማለት አይደለም። በተለይ በዚህ ዓለም ስንኖር የእግዚአብሔር ዋነኛ ዓላማ እኛን በጸጋው ማሳደግ ስለሆነ ወደዚህ እድገት ለማምጣት በሚረዳን አቀበትና ቁልቁለት ሊመራን ይችላል። ዓላማው ያነ ነው። የእግዚአብሔር ፍላጎት ያለ ነው። ይሁን እንጂ በምንም አይነት አስቸጋሪ ሁኔታ ውስጥ እንድናርፍ ቢፈቅድ እርሱ ሳያውቀውና እርሱ ሳይነካው ወደኛ የሚመጣ ምንም አይነት መከራና ችግር እንደሌለ እንደ አይኑ ብሌን እንደሚያይ የሚያስተምረን የእግዚአብሔር ቃል እውነት እርግጠኞች ያደርገናል። ወገኖች እንደ አይኑ ብሌን አዎ በተለያዩ አስቸጋሪ ሁኔታዎች እንድናልፍ እግዚአብሔር ሊፈቅድ ይችላል። እሱ ሳያውቅ ደግሞ በእንደዚህ አይነት ችግር ውስጥ እንድናልፍ አያደርገንም። ያ ብቻ አይደለም፣ ችግሩ መጀመሪያ እርሱን ሳይነካው ወደኛ አይመጣም። ምክንያቱም ጋሻ ሆንኳቸው ነው የሚለዋል። ከጠላት የሚወረወረው ፍላጻ ቀድሞ የሚያርፈው በጋሻ ላይ እንጂ በሰው ላይ አይደለም፣ እግዚአብሔር ላይ ነው መጀመሪያ የሚያርፈው። እግዚአብሔር ነው ያን ፍላጻ ስለኛ መክቶ የሚመልሰው። እርግጠኞች የምንሆነው እግዚአብሔር ደግሞ እንደ አይኑ ብለን ስለሚጠነቀቅልን ነው። ይህ እውነተኛ የሆነ የእግዚአብሔር ቃል እርግጠኞች ያደርገናል። ወገኖች ምን ያህል እግዚአብሔር አስተማማኝ አምላክ እንደሆነ የእሱ ጠበቃ ስጋት እንደሌለው እናምናለን። የጥበቃ ደግሞ እውነትም አስተማማኝ ሊሆን የሚችለው ሰዎች በእግዚአብሔር ላይ ሲያምኑና ተስፋቸው እርሱ ብቻ ሲሆን፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣ ዓለም ሳይፈጠር እንኳን አስቀድሞ ታወቀ፣ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ። ስለዚህ እምነታችን እና ተስፋችን በእግዚአብሔር ላይ ይሆን ዘንድ በተለያየ ችግር ውስጥ እንድንገባ እንድንወጣ እግዚአብሔር ሊተወን ይችላል፣ ሊፈቅድ ይችላል። ግን ፈቀደ ማለት እኛን ይተወናል ማለት አይደለም። እርሱ አላብሮ ቀድሞ እሱም ነው የሚያገኘው። በዛ በመከራ ውስጥ በሰዓት ውስጥ በጭንቅ ውስጥ በሐዘን ውስጥ ከኛ ጋር አለ። ያጽናናናል፣ ያበረታናል። ምንም እንዳልሆነ በእምነት እግዚአብሔር ተስፋችን እንደሆነና እምነታችን እሱ እንደሆነ እንደ አይኑ ብሌን የሚጠነቀቅልን አምላክ ስላለን እንደማንጎዳ እምነታችን በእግዚአብሔር ላይ ስናደርገው ያን ጊዜ በችግር ውስጥ የማለፍ ኃይል እድል እግዚአብሔር ይሰጠናል። አሁን ኤፌሶን ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በክርስቶስ የተመረጡ የእግዚአብሔር ልጆች በመከራ ውስጥ ሲሆኑ የእሱ ምርጦች መከራው እንዲያጠቃቸውና እንዲጠፉ እግዚአብሔር አይተዋቸው። ምክንያቱም የመረጣቸው እግዚአብሔር ነው። በማን? በክርስቶስ በኩል የራሱ አድርጎናል። በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላልና በፍቅር ያ ፍቅር እሱ ኢየሱስ ነው። በኢየሱስ እንድንሆን ኢየሱስ ራሱ መረጠን። የተመረጡት ምርጦቹ በመከራ ውስጥ ሲያልፉ እግዚአብሔር እንደ አይኑ ብሌን ይጠነቀቅላቸው። የአይናችንን ብሌን ሁልጊዜ በፊታችን እንደሆነ የእኛም ነገር እንደ አይኑ ብሌን በሚያይን በእግዚአብሔር ፊት ነው። ወገኖች የአይናችን ብሌን ሁልጊዜ በየት ነው? በፊታችን ነው። ልክ እንደዛም የእኛ ነገር እንደ አይኑ ብሌን በሚያይን በእግዚአብሔር ፊት ነው። ሰው አይደለም የሚጠብቀን ሰው አይደለም ተስፋ የሰጠን ሰው አይደለም አለሁልህ ያለን እግዚአብሔር ነው እግዚአብሔር የሚዘነጋን የሚረሳን ወደ ኋላ ወይም ወደ ጎን የሚያደርገን አምላክ አይደለም ወገኖች እግዚአብሔር ዘነጋኝ እግዚአብሔር ረሳኝ እግዚአብሔር ወደ ኋላ ተወኝ እግዚአብሔር ወደ ጎን ገፋኝ የሚል ሰው አለ እግዚአብሔር የሚዘነጋ አምላክ አይደለም እግዚአብሔር የሚረሳ አምላክ አይደለም እግዚአብሔር ወደ ኋላ የሚተው አምላክ አይደለም እግዚአብሔር ወደ ጎን ገፍትሮ የሚያልፍ አምላክ አይደለም ምንም እንኳን የራሳችንን በምድረ በዳው ውስጥ ስናገኘው ብቻችን የሆንና አምላክ የረሳንና የተወን ቢመስለንም ሁኔታው ግን ፈጽሞ ከዚህ ራቀ ነው አው ችግሩ ሲያገኘን መከራው ሲያገኘን ስቃዩ ሲያገኘን ብቻችን የሆን በምድረ በዳው ውስጥ በኃጢአት ውስጥ በስቃይ ውስጥ በችግር ውስጥ ነን በቃ የኔ ነገር አለቀ የኔ ነገር በቃ ዋጋ የለው ባለበት ሰዓት እግዚአብሔር ግን የማይረሳን እግዚአብሔር ግን የማይተወን እግዚአብሔር ግን እንደገና የሚጠብቀን አምላክ ነው የኛ ጠባቂ እግዚአብሔር ነው እኛ የእርሱ ያዩ ብለን ጠላታችን ዲያብሎስ እግዚአብሔር ትቶሃል ጌታሽ ረስቶሻል በማለት ሽክ ሊለን ይችላል እንደዛ ሽክ ሲለን እኛ ግን ልንል የሚገባን እኔ የአይኑ ብሌን ነኝ ፈጽሞ አይተወኝም አይረሳኝም በማለት የታመነውንና የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል በመጥቀስ የእርሱን የውሸት ሰንሰለት ልንበጥሰው እንችላለን ምክንያቱም እግዚአብሔር አይዋሽም የተናገረውን ሁልጊዜ ያደርጋል እግዚአብሔር ለልጆቹ ከሰጠው ተስፋ አንድም ነገር ሳይፈጽም እንዲሁ የቀረ ነገር የለም ሁሉ የተሰጣቸው ተስፋ ለሰው ልጆች የሰጠው ተስፋ ሁሉ ተፈጽሟል ይፈጽመዋል ደግሞ ጌታችን ኢየሱስ በእርግጥም አምላካችን እንደ አይኑ ብለን እንደሚያየንና የእኛም ነገር ሁልጊዜ በፊቱ እንደሆነ ሲያስረዳን እንዲህ በማለት ተናግሯል በማቴዎስ ምዕራፍ 10 ቁጥር 29 እና 30 በአንድ ሳንቲም ከሚሸጡት ሁለት ድሜቶች አንዲቷ እንኳን ያላባታችሁ ፈቃድ ምድር ላይ አትወድቅም የራስ ጠጉራችሁ እንኳን አንድ ሳይቀር የተቆጠረ ነው ስለዚህ አትፍሩ ከብዙ ድንቢጦች ይልቅ ዋጋችሁ የከበረ ነው ሃሌሉያ እግዚአብሔር የተመሰገነ ይሁን እንዴት አይነት ግሩምና ድንቅ አምላክ ነው እኔና እናንተ የምናመልከው አምላክ ምን አለ? በአንድ ሳንቲም ከሚሸጡት ሁለት ድንቢጦች አንዷ እንኳን ያላባታችሁ ፈቃድ በምድር ላይ አትወድቅ እንዲሁ አትጠፋም በምድር ላይ አትጣልም አትገፋም የራስ ጠጉራችሁ እንኳን አንድ ሳይቀር ምን ነው የተቆጠረ ነው ይደንቅ ነው የራስ ጸጉራችንን ቆጥሮ የሚያውቅ መልካችንን የሚያውቅ ውስጣችንን የሚያውቅ ሐሳባችንን የሚያውቅ አምላክ ምን አለን አትፍሩ ለምን ከብዙ ድንቢጦች ይልቅ አለ ዋጋችሁ ምን የሆነ ነው የከበረ ነው በሰው ዘንድ ዋጋ የሌላት አንድ ድንቢት በእግዚአብሔር አይን ጥበቃ ይደረግላታል። አንዷ ድንቢት በእግዚአብሔር አይን የምትታይ ከሆነ እንግዲያውስ እኛ የአይኑ ብለን የሆንማ እንዴት የራቀ ጥበቃ ይደረግልን ወገኖች? የራቀ ጥበቃ ምክንያቱም እናንተ የአይኔ ብለን ናችሁ ብሎ ነው ያለን። እንደ አይኔ ብለን ነው የምጠነቀቅላችሁ የምጠብቃችሁ። ይገርመኛል የእግዚአብሔር ጥንቃቄ ለሕዝቡ ያለው የእግዚአብሔር ጥበቃ በእያንዳንዱ የእግዚአብሔር ቃል በጥቅሶች ውስጥ ስትመለከቱ እግዚአብሔርን ትመለከቱታላችሁ። እግዚአብሔር ከሕዝቡ ጋር ሲወጣ ሲገባ ሲጠነቀቅላቸው ሲመራቸው ሲንከባከባቸው ጠላታቸውን ሲዋጋላቸው ድል ሲያደርግላቸው ሲያሳልፋቸው በተደላደለ ቦታ ሲያስቀምጣቸው የብቻ አይደለም እንዳይጠራጠሩ እንኳን እኔ እኮ አለ የራስ ጠጉራችን እንኳን አንድ ሳይቀር የተቆጠረ ብሎ ይለናል። የዚህን ያክል የሚያውቀንና የሚጠብቀን የሚጠነቀቅልን የሚሳሳልን አምላክ ያለ እሱ እውቅና ከጠጉራችን አንዱ አትነቀለም። አንዲት ጠጉር አትወድቅም በፍጹም። እግዚአብሔር ለክብሩ ከፈለገ እግዚአብሔር በችግር ውስጥ እንድንገባ በመከራ ውስጥ እንድንገባ ለበለጠ ክብር ሊያዘጋጅን ሲፈልግ ከኛ ጋር ሆኖ እንጂ ብቻችንን አይደለም ይተዋል። እንደዛ ሶስቱን ዕብራውያን ወጣቶች ተመልክተናል። ዳንኤልና ጓደኞቹ በችግር ውስጥ በሚወርበት ጊዜ እግዚአብሔር እንዴት አብሯቸው እንደሚሆን በእሳት ውስጥ ሲገቡ በአናብስት ጉድጓድ ሲጣሉ እግዚአብሔር በዛ ውስጥ አብሮ እንዴት ከነሱ ጋር እንደሚሆን ተመልክ እንዴት እንደሚጠነቀቅላቸው ዛሬም ለዚህና ለእናንተ እግዚአብሔር ግሩም በሆነ ጥንቃቄ ግሩም በሆነ ጥበቃ ውስጥ እንዳይኑ ብለን በመመልከት የሚጠብቀን አምላክ ነው። እንዲህ አይነት አምላክ ስላለን ደስ ሊለን ይገባል። ልናመሰግነው ልናከብረው ይገባል። ሁሉ ጊዜ ጠባቂ የማያንቀላፋ የማይተኛ አምላክ ነው። ጠላትም ደግሞ የማያሸንፈው ድል የማያደርገው አምላክ ነው። ድል አድራጊ አምላክ። ኢሳይያስ 27:3 ላይ እንዲህ ይላል እኔ እግዚአብሔር ጠባቂው ነኝ ሁሉ ጊዜ አጠጣዋለሁ ማንም እንዳይጎዳው በሌትና በቀን እጠብቀዋለሁ። ሃሌሉያ እግዚአብሔር ይመስገን። እኔ እግዚአብሔር ጠባቂው ነኝ። ጠባቂሽ እግዚአብሔር ነው። ጠባቂህ እግዚአብሔር ነው። ደግሞም የህይወትን ውሃ ሁልጊዜ የሚያጠጣን የህይወትን ምግብ የሚመግበን እርሱ ነው። እንዳንጎዳ ደግሞ በሌትና በቀን ሁልጊዜ የሚጠብቀን በሌሊት ደግሞን አንቀላፍተን በተኛንበት ሰዓት ድንገት ጠላት ባንቀላፋንበት ሰዓት መጥቶ እንዳይጎዳን እንዳጠፋ እግዚአብሔር ሳያንቀላፋ ሁልጊዜ በንቃት ይጠብቀን። እግዚአብሔር የተመሰገነ ይሁን። ድንቅ አምላክ ነው። እረኛችን እግዚአብሔር ነው፣ ሌላ አይደለም። እንግዲያውስ እንደ አይኑ ብሌን እንደሚጠነቀቅልን መረዳታችን ያለ እርሱ እውቅና አንዳች ነገር በእኛ ላይ እንደማይደርስብን እርግጠኞች ሊያደርገን ይገባል። እርግጠኞች ሊያደርገን ይገባል። ከዚህም በተጨማሪ ወደኛ የሚመጣ ነገር ሁሉ በእርሱ እውቅና የሚመጣ ብቻ ሳይሆን እኛን የሚነካን በቅድሚያ እርሱን ነክቶት መሆኑን ልናስተውል ይገባል። የጌታ ቃል እንዲህ ይለናል በዘካርያስ ምዕራፍ 2 ቁጥር 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟቸው አሕዛብ ልኮኛል የሚነካችሁ የአይኑን ብሌን የሚነካ ነውና የሚነካችሁ። ክርስቲያኖች እንዴት የታደሉ ናቸው! የሚነካችሁ የማንን አይን ብለን የሚነካ ነው? የእግዚአብሔርን አይን ብለን የሚነካ ነው። ስለዚህ አይታገሰን። የሱን ምርጦች የሱ ልጆች ለሱ የተባሉትን ህዝብ አይታገስም ጠላት እንዲነካቸው የሚነካቸው የአይኑን ብሌን የሚነካ ነው ላይ እግዚአብሔር ይመስገን። ስለዚህ ለዚህ እኮ ነው ክርስቲያኖች የትም ብንሆን ተዘለለ መኖር የምንችለው ጠባቂያችን ከኛ ጋር ስላለ እኮ ነው። እግዚአብሔር ከኛ ጋር ስላለ እኮ ነው ያለ ስጋት የምንኖረው የምንወጣው የምንገባው ጭንቀታችን የሚጨነቅ ሀሳባችን የሚያስብ ችግራችን የሚሸከም ጎደሏችን የሚሞላ በሁሉ ነገር ይረዳን ያግዘን ከኛ ጋር ያለ እግዚአብሔር አስተማማኝ አምላክ ስለሆነ አስተማማኝ ጥበቃ ስለሆነልን ነው። እግዚአብሔር የተመሰገነ ይሁን። በርግጥም እንደ አይኑ ብሌን የሚያየን አምላክ ሳይነካ እኛን የሚነካን አንዳች ነገር የለም። ችግራችን ስቃያችን ሀዘናችን ጭንቀታችን ህመማችን ሁሉ እኛን ከመንካቱ በፊት እርሱን በቅድሚያ ይነካው። ወገኖች የምትቸገሩ ሰዎች አላችሁ፣ የምትሰቃዩ ሰዎች አላችሁ፣ ሀዘን የሚሰማችሁ ሰዎች አላችሁ፣ እየተጨነቃችሁ ያላችሁ ሰዎች አላችሁ፣ ህመም የሚሰማችሁ ሰዎች አላችሁ። ኢየሱስ ስለናንተ ይታመማል፣ ስለናንተ ይጨነቃል፣ ስለናንተ ይቸገራል። አለሁላችሁ አይዟችሁ ይላችኋል። ወገኖቼ በኢሳይያስ 63:9 ላይ ይህንን እውነት በማስረገጥ እንዲህ ተጽፎ እናነባለን። እንዲህ ይላል፣ በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። በጭንቃቸው ሁሉ የሚጨነቅ ወገኖች በእርሱ ህዝብ በሆኑ ጭንቅ ሁሉ የሚጨነቅ አምላክ ነው እንጂ የማይጨነቅ አምላክ አይደለም ያለን። በፍቅሩና በርኅራኄው የሚበየን አምላክ እንጂ ጨክኖ ትቶ የሚሄድ አምላክ አይደለም። በቀደመው ዘመን ሁሉ ተሸከማቸው ነው የሚለው። እግዚአብሔር ገና ከእናታችን ማህፀን ጀምሮ እዚህ እድሜ እዚህ ደረጃ እስከምንደርስ ድረስ የተሸከመን የተበጀን የራራልን በፍቅር እየመራን ያለ አምላክ የሚጠብቀንና የሚያስብልን አምላክ ነው ወገኖች። አሁን እንዴት ነው ሊራራልን የቻለው? ምን አይነት ቅድስና ቢኖረን፣ ምን አይነት ጽድቅ ቢኖረን፣ ከሌሎች ምን ያህል የተለየን ሰዎች ብንሆን ነው እግዚአብሔር እንደዚህ ወደደን? አይደለም፣ እኛ ከሌሎች በቁጥርም የበዛን አይደለንም፣ በቅድስናም የተሻልን አይደለንም፣ በጽድቅም ደግሞ የተሻልን አይደለንም። ግን ከወደደን ከእግዚአብሔር ምሕረት የተነሳ በዘዳግም 7:7-8 ላይ እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁ። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁ የማለላቸውን መሐላ ስለጠበቀ ስለ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነት ከግብጽ ንጉሥ ከፈርዖን እጅ አዳናችሁ ይላል። እስራኤላውያንን እግዚአብሔር ሲያድናቸው ሲታደጋቸው ከባርነት ነጻ ሲያወጣቸው ከሚሰቃዩበት ከሚገፉበት ከሚረገጡበት ነጻ ሲያወጣቸው ከአሕዛብ ሁሉ በቁጥር ስለበዙ አይደለም፣ ነገር ግን በቁጥር ጥቂቶች ነበሩ። እና ታዲያ ምንድነው? እግዚአብሔር ስለወደዳቸው ብቻ ለአባቶቻቸው የማለላቸው መሐላ ስለጠበቀ ብቻ በጽኑ እጅ ከዚያ ባርነት ከዚያ ስቃይ ከዚያ ጉስቁልና ከሚገፉበት ከሚረገጡበት ነጻ አወጣቸው። ዛሬ ምን እናንተን ነጻ ያወጣን ከኃጢአት ባርነት ከኃጢአት ስቃይ ከዳብሎስ ውጊያ ነጻ ያወጣን ጻድቆች ቅዱሶች ስለሆን ሳይሆን እግዚአብሔር በልጁ ስለወደደን ድምፅ አለ ባካችሁ ሚዩት ያልሆነ ሚዩት አድርጉ እና ዘዳግም 1:31 ላይ
ሄሎ እየከፈቱ ነው እስኪ አንዴ ደሞ ለሞክር አስከፈቱ ባካችሁን ስም መጥራት አልፈልኩም አስከፈች ስለሽል
ቤተ ክርስቲያን እንዳለን አንርሳ ባካችሁን
መልካም እንቀጥል ዘዳግም ምዕራፍ 1 ቁጥር 31 ላይ ወደዚህ ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክን እግዚአብሔር እንደተሸከመ አንተ ታያለህ ወገኖቼ ልጁን ምንም አይነት ችግር ያለበት ቢሆን የማይሸከም ማን ነው የወለደው ልጅ ከአብራኩ የወጣው ልጅ ምንም አይነት ችግር ያለበት ቢሆን ልጁን የማይሸከም ልጁን የማይንከባከብ ልጁን የማይጠብቅ ለልጁ መልካም ነገር የማያስብ የማይራራ ማን ነው እግዚአብሔር ምን አለ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመ አንተ ታያለህ እንዴት እንደተሸከመን አስበው ከነ ችግራችን ከነ ስንፍናችን እግዚአብሔር ራራልን ወደደን ተሸክሞን ነው ዛሬን ያደረሰን ተሸክሞን እግዚአብሔር የተመሰገነ ይሁን እና እግዚአብሔር እንዴት እንደሚጠነቀቅልን ትናስተውል ይገባል የእግዚአብሔር ጥበቃ የእግዚአብሔር ጥንቃቄ ሰው እንደሚጠነቀቅልን ሰው እንደሚያስብልን ሰው እንደሚሆንልን አይደለም እግዚአብሔር እጅግ ልዩና በተናገረውና በሰጠው ተስፋ መሰረት የሚገኝ የማይዋሽ እውነተኛ አምላክ ነው። ሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅሁ አለ። የአይሁድ ሕዝብ ይጠብቁ የነበሩት ሄሮድስ በጴጥሮስ በሄሮድስ እጅ እንደሚጠፋ እንደሚገደል ነበረ። እግዚአብሔር ካዳነው በኋላ ጴጥሮስ ምን አለ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅኩ ይላል። ወገኖቼ ጠላት ዲያብሎስ በእጁ ሊያጠፋን ይፈልጋል። የእሱ ተከታዮች ደግሞ የእኛን ውድቀት ይጠብቃሉ። ግን ሁልጊዜ እግዚአብሔር መልአኩን እየላከ እኔና እናንተን ከዲያብሎስ እጅና ከእሱ ተከታዮች ከሚመኙትና ከሚፈልጉት እግዚአብሔር ሁልጊዜ ይጠብቃል። እግዚአብሔር ይመስገን። ደስ የሚል ዜና ነው። ደስ የሚል መልእክት ነው። እግዚአብሔር ለኔና ለእናንተ የላከው ተረጋግተን እግዚአብሔር በእግዚአብሔር እንድንጓደድበት በጠላታችን ላይ እንድንናገር አፋችን ከፍተን አስተማማኝ ጠባቂ እንዳለን እንድንናገር የሚያስችል ድንቅ የሆነ የተስፋ ቃል ነው ወገኖቼ። በወገኖቻችን በቀደሙት አባቶቻችን እግዚአብሔር ያደረገውን ነገር ስንመረከት ግሩም የሆነ ድንቅ የሆነ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ መስቀል ለዚህም ማረጋገጫ ነው። ለኔና ለእናንተ እንዴት ህይወቱን አሳልፎ እንደሰጠ፣ እንዴት አድርጎ እንዳዳነ፣ እንዴት ያለ ድንቅ አፍቃሪ አምላክ እንደሆነ የምናመልከው አምላክ ድንቅ አፍቃሪ አምላክ እንደሆነ እንመለከታለን። ስሙ የተባረከ ይሁን። ይህንን ድንቅ ፍቅሩን ማስተዋላችን ለእርሱ ያንን ፍቅር እንዲጨምር ስለሚያደርግ በፍጹም ልባችን እንድንወደውና በአምልኮ ሕይወታችን እንድናድግ አቅም ይሆነናል። ወገኖች ይህንን እንድናስተውል፣ ድንቅ የሆነ ፍቅሩን እንድናስተውል፣ ለእሱ ያለን ፍቅር እንዲጨምር ፍጹም በፍጹም ልባችን እንድንወደውና በአምልኮ ሕይወታችን እንድናድግ እግዚአብሔር አምላክ በጸጋው ይርዳል። እንጸልይ። እናመሰግናለን። እግዚአብሔር አባታችን ሆይ አንተ ስለወደድከን ስለመረጥከን ወደህና መርጠህ ብቻ አልተውከንም፣ ደግሞ ሁሉ ጊዜ ከኛ ጋር ስለምትሆን ከሚመጣ ከጠላት ፍላጻ ሁሉ ጋሻ ሁነ ተጠንቅቀ ስለምትጠብቀን እናመሰግናለን። ክብር በሰማይና በምድር በኢየሱስ ስም ለአንተ ይሁን። ጌታ ሆይ በዚህ ጥበቃ ውስጥ ሆነን የዓለምን ውጣ ውረድ ማለፍ እንድንችል ስትገለጥ በክብር ደግሞ በምስጋና በፊቴ ከሚገኙት ጋር በምስጋና መቆም እንድንችል ጸጋ እንዲበዛልን ፍቃድ ይሁን። እምነታችንን አሳድግልን፣ ጨምርልን። ስለተቀበልከን ተመስገን። ፍጻሜያችን በመንግስት ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን አሜን። ተማረኩ። ጨርሰናል።
አሜን አሜን። እግዚአብሔር ይባርክ አንተንም። እሺ፣ እዚህ ቀጥለን እንደገና አሁንም ወንድማችን ደበበና እህታችን ባንቺ አምላክ በክፉ ቀን ደራሽ የሚለውን ዝማሬ ያሰሙናልኝ። የተቀዳውን ተባረኩ።
በክፉ ቀን ደራሽ መከታ ጋሻዬ፣ የምታመንበት ያለኝ መመኪያዬ፣ ከጎን የማይጠፋ መተማመኛዬ፣ በሐሩር ፀሐይ ማረፊያ ጥላዬ፣ ኢየሱስ ጌታዬ፣ ኢየሱስ ጌታዬ፣ ኢየሱስ ጌታዬ፣ ኢየሱስ ጌታዬ፣ ኢየሱስ ጌታዬ። ጨለማው ተደፍቶ ተዋርቶልኛል እግዚአብሔር ዛሬም ከእኔ ጋራ ነው ከእኔ ጋራ ነው ከእኔ ጋራ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስፈራኝ ማነው የሚያስፈራኝ ማነው ልቤ አይሸበርም በከንቱ አሉባልታ በከንቱ አሉባልታ በከንቱ አሉባልታ ገንዘብ ሆኖልኛል የሰራዊት ጌታ የሰራዊት ጌታ የሰራዊት ጌታ በክንፉ ቀንደራሽ መከታ ጋሻይ የምታመንበት ያለኝ መመኪያዬ ከጎኔም አይጠፋ መተማመኛዬ በሐሩር ፀሐይ ማረፊያ ጥላዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ
አሜን። ፓስተር አባይ አገልግሎቱን በጸሎት ዝጋልን ስልክህን ሚት አድርጋል።
ጸልይ። ምስጋና የሚገባ ክብር የሚገባ ዘላለማዊና ቅዱስ አባታችን እግዚአብሔር በተለየ መንገድ አንተ ለኛ ስለምታደርግልን ብዙ ነገሮች ጌታ ሆይ እናመሰግናለን እናከብራለን ክብር ላንተ ይሁን አያል አምላክ ተስፋችን አንተ ነህ በዚህ አስጨናቂና ክፉ ዘመን አስተማማኝ ጥበቃ ካንተ ጋር መሆን ነው ጌታ ሆይ ካንተ ጋር ያልሆኑ ሰዎች ያንተ ጥበቃ ውስጥ ያልሆኑ ሰዎች ከአደጋ ነፃ ሊሆኑ አይችሉም ከስጋት ነፃ ሊሆኑ አይችሉም ከጭንቀት ነፃ ሊሆኑ አይችሉም ከህመም ነፃ ሊሆኑ አይችሉም እግዚአብሔር ባንተ ጥበቃ ውስጥ ይሆኑ ግን ከህመም ነፃ ይሆናሉ ከስጋት ነፃ ይሆናሉ ከጭንቀት ነፃ ይሆናሉ እግዚአብሔር አምላክ ሆይ በጭንቀት ውስጥ ያሉት ሁሉ ባንተ ነፃ እንዲሆኑ ፈቃድህ ይሁን በተናገርከን ቃል መሰረት ታምነን እንድንገኝ እርዳ ከክፉ ጠብቀን ሁላችን ባርክ ፍጻሜያችን ባርክ ሁሉ እንደ ፈቃድህ ይሁን በጌታ በኢየሱስ አሜን
አሜን አሜን እግዚአብሔር አምላክ የተመሰገነ ይሁን ከጀመር ጀምሮ እስካሁን ደቂቃ ድረስ ጌታ ከኛ ጋር ስለነበረ በብዙ ስለባረከን እግዚአብሔር የተመሰገነ ይሁን ያገለግላችሁትን ሁሉ እግዚአብሔር ይባርክ ፓስተር አገልግሎትህን ጌታ ይባርክ ቤተህንም ጌታ ይባርክ እኛም ደግሞ እንግዲህ በሰማነው ሁሉ መጽናት እንድንችል ሁላችንንም እግዚአብሔር ይርዳን የተመሰገነ ይሁን መልካም ሰንበት ላለው ፕሮግራማችን እዚህ ላይ እንጨርሳለን ዛሬ የተቀደው ቁጥር የሚሆነው 7231 ነው ሲከፈት የነበረው ስልክ ወጥቷል ግን አንዳንዴ እማታውቁ ካላችሁ መጀመሪያው ገጽ ሁነን በምንሰማበት ጊዜ አንሚትና ማይክሮፎን የሚለውን ሳናስበው ይነካና ሊከፈትብን ይችላልኝና ስልኩ ሲከፈት አንደኛ እንረብሻለን ድምጻችን ይገባል ድምጽ እንኳን ባይገባ ሁለት ስልክ ሲከፈት እንደ ኤኮ ነገር ይፈጥርብናል ስልኩንና ፓርቲሲፓንት ከሚለው ላይ ወይም የሰው ስዕል ያለበት ቁጥር ያለበት ላይ ከፍተን ከተቀመጥን ግን ሁለት ስቴፕ ይኖራልኝ ስልኩን ለመክፈት እና በስተት ሊከፈት አይችልም እዛ ላይ ብንቆይ ጥሩ ነው መናገር እስከምንፈልግ ድረስ የነመናገር ነው ፕሮግራማችን እዚህ ላይ ጨርሰናል እኛ ጋር ሆናችሁ ጌታን ስታመልኩ የቆያችሁት ሁሉ እግዚአብሔር ይባርካችሁ ጌታ ጸጋውን ያብዛላችሁ ላለው እንግዲህ ቀድም የተናገርኩት ማስተዋቂያ ያው ለጁላይ 1 ለምናደርገው ስብሰባ እንድትመዘገቡ በዚህ ወር ነው የሚያልቀው መዝገባው ተብሏልኝና መሄድ ያሰባችሁት ሁሉ መዝገባችሁን አሁን በቅርቡ እንድታደርጉ ተነግሯል ትናንት ማታ የሻሎም ቴሌኮንፈረንስ እንግዲህ በቀን 3 ጊዜ ሳምንቱን በሙሉ አገልግሎቱን ይሰጣልኝ በዛ ሁሉ የገባችሁ እንድትባረኩ ሰውም እንድትባርኩ እንድትጋብዙ ጠይቃለሁኝ መልካም ሰንበት መልካም ምሽት። ጌታ ከእናንተ ጋር ይሁን። ደህና ዋሉልኝ።